piano.
ያስጥልን አማቻችን ይህ የምታዳምጡት የስቶኮል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምሯል።
የሚናገር መቻጣን ስሚ ነው የሌለው አምናው ካልተሻለ ባይነገስ ምን ለዙፋኑ ነው ወይ ተራራይ ወጥጥ ነው ይም በቀለነ ሽሮነ የሚያዋድደን ማን ነው
ሳዳ አገሬ
ሰዋለ ፈረሞይ
ሳዳ አገሬ
ለሰው መድኃኒቱ
ሳዳ አገሬ
ብሄር ህብረ ብሄር ኢትዮጵያችን ለዘመናት ስሟን በክፉም በደጉም የሚያስጠሩ በርካታ ውጣ ውረዶችን ያለፈች ሀገር ናት። በአራቱም ማዕዘናት በተለያዩ መልክዓ ምድራዊ አሰፋፍር ውስጥ ሆነው በዘር፣ በሃይማኖት፣ በቋንቋ፣ በባህል፣ በፖለቲካ አቋምና በመሳሰሉት የራሳቸው ማንነት ያላቸው ልጆቿ ልዩነታቸውን ውበትና ጥንካሬ መገለጫ አድርገው ለዘመናት በአንድነት ኖረዋል። ምንም እንኳን በተለያዩ ዘመናት የተነሱ ገዢዎች ከበጎ ተግባራቸው በተጨማሪ ያደረሷቸው በደሎች ቢኖሩም ኢትዮጵያን ለትልቁና ለዋናው መስል ኢትዮጵያዊነት በሰጡት ትልቅ ግምት በመከባበርና በመተባበር አብረው ዘልቀዋል። ይሄም አብሮነት ቢደበዝዝም እስካሁን አለ ለማለት እንገደዳለን። የኢትዮጵያዊነት ትልቁ መስል መገለጫ የሆኑት ትልቅ ያገር ፍቅር፣ አርበኝነት፣ አርቆ አስተዋይነት፣ ታጋሽነት የህዝባችን የጋራ እሴት መሆናቸው የማይካድ ሀቅ ነው። የቀድሞ ቅኝ ገዢዎች በተለያዩ አፍሪካ ሀገሮች በብረት መዳፋቸው አንቀጥቅጠው በሚገዙበት በዚያ አስከፊ ጭቆና ዘመን ለዓለም ጥቁር ህዝቦች ታላቅ ተምሳሌት የሆነው የአድዋ የጸረ ኮሎኒያሊስት ድል በኢትዮጵያ ምድር እውን የሆነው በዚህ ታላቅ ኢትዮጵያዊነት የጋራ እሴት ነው። ለፓን አፍሪካኒዝም እንቅስቃሴ መሰረት የጣለውና ለዓለም ጥቁር ህዝቦች የአርነት ትግል መነሳሳት ትንሣኤ የሆኑ ታላቁ የአድዋ ድል በኢትዮጵያ ወራሪዎች ጣሊያኖች ላይ ብቻ የተገኘ ድል ሳይሆን በዓለም አቀፉ የቀኝ አገዛዝ ኃይል ላይ ተጎናጸፍነው ወደር የሌለው ድል ነው። በአገሪቱ የዘመናት ታሪክም እንደ አንድ ታላቅ ዘመን ድል ገድል ይወሳል። ኢትዮጵያውያን ከዳር እስከ ዳር ተጠራርተው አገራቸውን ከኮሎኒያሊስቶች ቅርጫት የታደጉበት ብቻ ሳይሆን አገርም በጽናት በጥልቀት የመውደድ አርበኝነት ለዓለም ያስተማሩበት ነው። ይህ ትልቅ የሆነው ኢትዮጵያዊነት ምስል ማሳያ በጸረ ፋሽስት ትግሉም ሆነ በተለያዩ ጊዜያቶች በተግባር ተደጋግሞ ታይቷል። በዚህ ዘመን በተለያዩ መስኮች የተሰማሩ ዜጎች ለታላቁ ኢትዮጵያዊነት ምስል የሚሰጡት ዋጋ ምን ይመስላል? በከፍተኛ መስዋዕትነት የተገነባችው የዚች ሀገር ሉዓላዊነት ምን ያህል ያሳስባቸዋል? ዜጎች ከመጡበት ማህበረሰብና ካላቸው ማንነት ጋር ኢትዮጵያዊነትን እንዴት ይመለከቱታል? ከግል ወይም ከቡድን ፍላጎት ጥቅም በዘለለ ታላቁ ኢትዮጵያዊነት ምስል ያለው ስፍራ ምንድን ነው? ከዚህም ጥያቄ ስንዘል በሀገራችን ያሉ ብሔሮች በአንድ አካባቢ ወደ ሌላ ለገደብ በመንቀሳቀስ ንብረት የማፍራት፣ ደህንነታቸው ተጠብቆ የመኖር እንዲሁም ሕግ የሚሰጣቸው የዜግነት መብት ተጠብቆ የመኖር ጉዳይ ከምን ደርሷል ወዘተ የመሳሰሉ ጥያቄዎችን ስናነሳ የስልጣን መዘውሩን በማስጠበቅ የግዞት እድሜውን ለማራዘም ከዚያም ሲያልፍ የበቀል በትር ይሆን ዘንድ በዘረኝነትን ዋነኛ መሳሪያው በማድረግ ሀገሪቱን እየከተታት ያለውን ቀውስ በተነጻጻሪነት ሲቀመጡ የጥያቄዎቹ መልሶች የሚያሳዩት እጅግ በጣም አሳሳቢ የሆኑ ጉዳዮችን ሆኗል። አዲሱ ተሿሚው ጠቅላይ ሚኒስትር ዶክተር አብይ የስልጣን መደብ ላይ መቀመጥ ተከትሎ በበዓለ ሲመታቸው ላይ የሰጡትን ሀገራዊ ተስፋና ስሜት በህወሓት ኢህአዴግ ዘመን ያልሰማነውና በእንቅልፍ ሳይቀር እንድናልም ያልተፈቀደውን ህብረ ብሔራዊነትን ወደፊት በማምጣት የደበዘዘውን ሀገራዊ ስሜታችን በማጎልበት አዲስ ተስፋ እንድንሰንቅ ቢያደርጉንም አሁንም ከሶማሌ ተፈናቀሉ በመቶ ሺህ የሚቀጠሩ ዜጎች ትኩረት ያልተሰጠው ጉዳይ መሆኑ፣ በደቡብ ክልል ብሔርን መሰረት ያደረጉ ግጭቶች ከቀን ወደ ቀን እየባሱ መምጣታቸው፣ ከዚህ ሳንወጣ ዘርን መስፈርት ያደረጉ ጥቃቶች በተለይም ከሰሞኑ በተጠናከረ ደረጃ መልኩ በአማራው ላይ እየተካሄደ ያለው መጠነ ሰፊ ጭፍጨፋና መፈናቀል፣ ከዛም ስናልፍ በታዳጊ አበጥር ወርቁ ላይ የተፈጸመው አሰቃቂ ድርጊት ተስፋችንን የቅኝ ግዛት ከማረጉም በላይ እጅግ የሚያስቆጣና በሰፊው ሊወገዝ የሚገባው አሳሳቢ ጉዳይ ከመሆንም አልፎ ሁሉም ዜጋ የግድ በተግባር ስራው ላይ በመሳተፍ ቀስ በቀስ ሀገራችንን እያመሳት ያለው ሰደድ እሳት ማጥፋት የህልውና ጉዳይ ሆኗል። ይህም ማረግ ካልተቻለና ለዚህም ለውጥ በቆራጥነት መሳተፍ ድፍረቱና ወኔውን ካሳጣን ይህን ተከትሎ ለሚመጣው ታላቅ ሀገራዊ ጥፋትና እሽቁልቁሎሽ እንዲሁም የእርስ በርስ መተላለቅ ኃላፊነትን ለመሸከም የሚያስችል የሞራል ስብና ካሁኑ መገንባት ያሻዋል። የትኛው ምርጫ ይሻላል? መልሱ የአድማጭ ይሆናል። አንድ ዜጋ የኔ ነው የሚላቸው ማንነት፣ ቋንቋ፣ ባህል፣ እምነት፣ የፖለቲካ አቋምና የመሳሰሉት የራሱ መገለጫዎች ናቸው፣ መብቱም ናቸው። ነገር ግን ለእነዚህ ሁሉ ልጥና ማሰሪያ አገር የምትባል ትልቅ ጎጆ ከአራቱ ማዕዘናት መነሻ ያላቸው ዜጎች የጋራ መሰባሰቢያ ስትሆን ከዚያ አልፎ ተርፎ የፓን አፍሪካኒዝም መሰረትና የአፍሪካውያንም እናት ናት። በተጨማሪም የዓለም ጥቁር ሕዝቦች ተምሳሌትነት ከሚመለከቷትና የሰንደቅ ዓላማዋን ኅብረ ቀለማት የተዋሰዋት ናት። ይህንን በአንክሮ የሚመለከት ዜጋ በስልጣን ላይ ያለው መንግስት እየወሰደ ካለው እኩይ ተግባር ጋር ነገሩን እንዴት ይመረምራል? ምሁራን ለዘመናት ከተጫጫናቸው ድብርት ውስጥ ለመውጣት በአሁን ሰዓት ላይ ያለው ህዝባዊ እንቢተኝነት ለለውጥ ትልቅ እድል የከፈተ ቢሆንም ከጥቂት ሙከራዎች በስተቀር ተሳክቶላቸው የሚፈለገባቸውን ግዳጅ ሲወጡ አይታይም፣ አልተቻለም። አልፎ አልፎ ደፈር የሚሉት አደባባይ ብቅ ቢሉ ብዙዎቹ ከታላቅ ምስል በታች እየተንፈራፈሩ እስከ እርስ በርስ ሲወጋገዙ ነው የሚታዩት። ወንድም ወይም የራሳቸውን ዝናና ገድል እያጎሉ የማይረባ አጀንዳ ሲጎትቱ ነው የሚስተዋሉት። በዚህ ዘመነ ግሎባላይዜሽን ከተናጠል ይልቅ ህብረት ለብቻ ከመቆም ይልቅ ከሌሎች ጋር መዋሃድና ሰፊ አድማስ መፍጠር ሲሰበክ ለአነስተኛ ጎጆ ቅለሳ ከሚባዝኑት ጋር ወዲያና ወዲህ ማለት ያስተሳዝባል። ታላቁ የኢትዮጵያዊነት ምስል የጭቆናና የባርነት ማሳያ ሆኖ ሲቀርብ ለማረምና ትክክለኛውን አቅጣጫ ለማሳየት ዳተኛ መሆን አሳዛኝ ነው። ቢሆንም ግን ከአገር በላይ ምንም ነገር የለምና ታላቁ የኢትዮጵያዊነት ምስል የሚከፈለውን መስዋዕትነት መቀበል ግድ ይላል። ለነገው ትውልድ በክብር የምናስተላልፍ የጋራ አገር ለመገንባት የምሁራኑ ተሳትፎ ሊታከልበትም ተገቢም ግዴታም ነው። ድብርቱ ይብቃ። በጥቅሉ የአገር ጉዳይ ያገበናል የሚሉ ዜጎች ወያኔ ሲመቸኝ ከፋፍዬ እገዛለሁ፣ ይህ ህልሜ ከጨነገፈ ደግሞ ኢትዮጵያ የምትባል ሀገር እንዳትኖር ጎሳ ከጎሳ ብሔር ከብሔር በማጋጨት ሀገርን ማፈራረስ የሚለውን ብሂል በተግባር በመዋል የውጤት ፍሬዎቹን መልቀም ከጀመረ የሰነባበተውን እኩይ ተግባርን የማክሸፍ ትልቅ ኃላፊነት አለባቸው። ኢትዮጵያውያን ኢትዮጵያ የሚያሰኟት ኦሮሞው፣ አማራው፣ ትግሬው፣ ጉራጌው፣ ጋምቤላው፣ ወላይታው፣ አፋሩ፣ ሶማሌው፣ ሲዳማው ወዘተረፈ እንጂ የተናጠል ማንነቶች የአንድ ጎሳ የበላይነትም አይደለም። እነዚህ ከ80 በላይ እንደሆኑ የሚነገርላቸው ማንነቶች ለዘመናት የገነቧት መስዋዕትነት የተከፈለባት አገር በጠባብነትና በትምክት በተወጠሩ ወገኖች መሰረቷ እንዲናጋ አያስፈልግም። ይልቁንም በታላቁ ኢትዮጵያዊነት ጥላ ስር እኩልነት እንዲሰፍን፣ ዲሞክራሲ እንዲገነባ እንዲ ገነባ የሰባዊ መብት እንዲከበር ፈታዊ ሀብት ክፍፍል እንዲኖር አምባገነንነት እንዲጠፋ የህግ የበላይነት እንዲረጋገጥ መታገል ታግሎም ዘር ለገበሬው በማለት በዘር ላይ የተመሰረተውን ግፍና በደል ማስወገድ ለሁሉም እኩል የሆነች የጋራ ሀገር መሰረት መመስረት ያስፈልጋል። ከዚህ ታላቅ ዓላማ በማፈንገጥና የተለያዩ ደካማ ምክንያቶች በመደደር የህዝባችን የዘመናት አብሮነትን ለመሸርሸር የሚደረገው ሙከራ መወገዝ አለበት። ለፖለቲካ ስልጣን ሲባል ብቻ የሚሰበኩ አገር የሚበታትኑ ስራዎች ለህዝባችን አይበጁም። ቅንነት የጎደላቸው ማቃናት ታላቅ ኃላፊነት የአገር ወዳድ ዜጎች ነውና ሰላም ዲሞክራሲና ብልጽግና የሚረጋገጡት ታላቁ ኢትዮጵያዊነት መስል ከምንም በላይ ትኩረት ሲቸረው ነው። በመሆኑም ትልቁና ዋነኛው መስል ኢትዮጵያዊነት ይሁን። የኢትዮጵያ ሬዲዮ ድምጽም ከሰሞኑ ለደረሱ ከሰው ልጅ ተፈጥሮ ስብዕናና ሰባዊነት ፍጹም የራቁ የአረመኔና የከፋ ወሬ እኩይ ድርጊት ለደረሰው አደጋ የተሰማው መራር ሐዘን ይገልጻል። ይህንንም እኩይ ተግባር ያደረጉት በጽኑ ያወግዛል። የዚህ አስነዋሪ ድርጊት ተሳታፊዎችንም ሆነ ተባባሪዎች በሕግ ጥላ ስር ውለው የወንጀለኛ መቅጫ ሕጉ የሚፈቅደውን ከፍተኛ ቅጣት ያለምንም ቅድመ ሁኔታ ይፈረድባቸው ዘንድ ለሚመለከተው ያሳስባል። በመጨረሻም ሬዲዮናችን ይላል፣ ልብ ያለው ልብ ይበል። ሕዝብ ሆይ፣ ወያኔ ከሰጠህ የዘር አጀንዳ በመውጣት አንድ ሁን። በአንድነት የአያት አባቶችን አደራ ጠብቅ፣ ዳር ድንበሯንም አስከብር። በጠራራ ፀሐይ ሊሸጥህ ገበያ ወረደውን የሀገርህን ጠላት የሆነውን ወያኔ ዛሬ ነገ ሳትል እንደ ትላንቱ ለማስወገድ ታገል።
Oh, my God. ሬዲዮ ሳምንታዊ የሁድ ፕሮግራሙን ጊዜውን ተብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ ይዘንላችሁ ከቀረብናቸው ዋና ዋና ነጥቦች መካከል ለመጥቀስ ያህል ከጥቂት ደቂቃዎች በኋላ የመኢአር ተወካይ የሆኑትን ኮሎኔል አለበልን ይዘንላችሁ እንቀርባለን። ከሳቸው ጋር አጭር ውይይት በተለይ በሰሞኑ የሚደረገውን በአማራው ላይ የሚደርሰውን ሰቆቃ በተመለከተ ከሳቸው ጋር አጠር ያለ ውይይት እናደርጋለን። በመቀጠል ዋናው የዛሬ ፕሮግራማችን እኛ በእኛ በፈረንጆች እንደሚሉት እኛም እንደተረዳ ነው ፕራይም ታይም በሚሉት ላይ ከዜና ቀጥሎ የምናቀርበው በቅርብ ጊዜ ከእስር ተለቀው የመጡትን ዶክተር ፍቅሩ ማሩንና ውድ ልጃቸውን ዶክተር ኤሚን ይዘንላችሁ በቀጥታ ባየር ላይ እንቀርባለን። ከነሱ ጋር ሰፋ ያለ ውይይት ለማድረግ እንሞክራለን። ዜና እንግዲህ እንደተለመደው ይቀርባል። ሌላም ሐሳብ አለን በስራ ላይ ከዋለ በቅርብ በአገር ቤት የተሰደዱ ከሚኖሩበት ቦታ ተሰደው በመጠለያ ላይ የሚኖሩ በተለይ የአማራው ተወላጆችን ለማነጋገር እንሞክራለን። በዚህ ፕሮግራም ላይ ስንት ሰዓት እንደሆነ ካሁን ማወቅ አንችልም። በተወሰነ ሰዓት ውስጥ ለማስገባት እንሞክርና ያለውን ሁኔታ ከነሱ ከራሳቸው አንደበት እንዲነግሩ ለማድረግ እንሞክራለን። እንግዲህ አድማጮቻችን ሁልጊዜ እንደምንናገረው እኛ ከኢትዮጵያ ድምጽ ሬዲዮ ማለት ነው የኢትዮጵያ ድምጽ ሬዲዮ የተሳካ ፕሮግራም ለመስራት የሚችለው አድማጮች በሚሰጡት ምንድነው ፊድባክ ምንድነው ፊድባክ በእኛ በአማርኛችን ፊድባክ አድማጮቻችን በሚሰጡን መልስ ነው ልበለው መሰለኝ። እና አስተያየታችሁን፣ ቅሬታችሁን፣ ጥያቄዎች የፈለጋችሁትን በዚህ ሬዲዮ ይሄንን ፕሮግራም በተመለከተ ብታስተላልፉልን ብትነግሩን ለማሻሻል ለማስተካከል እንሞክራለን። እንግዲህ እንደምታውቁት 25ኛ አመታችን በቅርብ በሴፕቴምበር 8 መሰለኝ ባለሳሳት ከኢትዮጵያ እንደተለመደው ከኢትዮጵያ አዲስ አመት ጋር ይዘጋጃል። በዛ ላይ ትላልቅ እንግዶች እነ ወይዘሮ አና ጎሜዝ እንዲሁም አንዳንድ ሚኒስትሮች ይመጣሉ። በዚህ ይሄንን ዝግጅት በተቃና ሁኔታ ለመስራት አንድ ፕሮጀክት ኮሚቴ ለማቋቋም ከዚህ በፊት ተናግረን ነበር እና እዚህ ፕሮጀክት ውስጥ በማንኛውም ስራ በቴክኒክ፣ በዴኮሬሽን፣ በምግብ አቀራረብ ሐሳብ፣ በፕሮግራም አያያዝ፣ በተለያዩ ነገሮች ሐሳብ አለኝ የሚል ኢትዮጵያዊ በሙሉ ይሄ ፕሮግራም ይሄ ሬዲዮ መኖር አለበት የሚል 25ኛ አመቱን ለማክበር በሚያደርገው የፕሮጀክት ዝግጅት እሳተፋለሁ የሚል በዚህ ሬዲዮ ስልክ ቁጥር 0819100 ደውሉልን። ፕሮግራማችን በሚተላለፍበት ሰዓት አለበለዚያም በዌብሳይታችን ገብታችሁ ይሄንን መካፈል እንችላለን እንፈልጋለን ብላችሁ ብትሉ በጋራ ይህንን የኢትዮጵያ ድምጽ ሬዲዮን ወደ ተቃና ስራ እንዲሄድ ማድረግ እንችላለን። እንግዲህ ከፕሮግራማችን ጋር አብራችሁ እንደምትቆዩን በመተማመን አሁን ወደ እንግዳችን የመጀመሪያው እንግዳችን ጋር እወስዳችኋለሁ። ጤና ይስጥልኝ ኮሎኔል።
ጤና ይስጥልኝ።
በደንብ ይሰማል?
ይሰማል።
ኦኬ። ኮሎኔል በዚህ አጭር ጊዜ መልካም ፈቃዶ ሆኖ ስለ ሰሞኑ ኢትዮጵያ ውስጥ የሚደረገውን በተለይ በአማራው ህዝብ ላይ ስለሚደረገውና ስለ ድርጅታችሁ መኢአድ የአስተያየቶን አመለካከታችሁን ለህዝብ ለማካፈል ፈቃደኛ በመሆኑ በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአድማጮቼ ስም ሆኜ ከፍ ያለ ምስጋና እያቀረብኩ በቀጥታ ወደ ጥያቄ ልግባ። አጠር ያለ ሰዓት ስላለን ባጭሩ እስቲ ለመጀመሪያ ያህል የኢአር ተወካይ እንደመሆኑ መጠን በአሁኑ ጊዜ መኢአድ ምን አይነት ንቅናቄ እያደረገ ነው? በተለይ በሀገር ቤት።
አመሰግናለሁ ለእኔም ለዚህ ኢንተርቪው ስላቀረባችሁኝና በኢንተርቪው ድርጅታችንን ማህደን እና እንዲሁም እንቅስቃሴውን በሚመለከት ለህዝብ እንዳብራራ ወይም እንድገልጽ ሳደረጋችሁ ግብዣ እጅግ ከልብ አመሰግናለሁ። እንግዲህ መሀድ የመላ አማራ ህዝብ ድርጅት እንደ ድርጅት ከተመሰረተ ያው በሁለት ድርጅቶች ጥምረት እና ውህደት የተመሰረተ ድርጅት ነው። አጭር ጊዜ ነው፣ ወደ 10 እና 11 ወራት ነው የሚያደርገው። በእነዚህ ከአጭር ጊዜያቶች ራሱን በማደራጀት እና በጠንካራ አመራሮች አስማን ነው መመሪያዎችና አሰራሮች ፕሮግራሞች በማዋቀር ላይ የሚገኝ ድርጅት ነው በዋነኛነት። ከዛም ጎን ለጎን እንዲሁ በአገር ቤት አካባቢ እና በውጭም ያለውን አማራ በመቀስቀስ በማደራጀት በጸረ ወያኔ ስርዓት ላይ አስፈላጊውን ትግል እና ተጋድሎ እንዲያደርግ ብርቱ ስራ እየሰራ ነው ያለው። እንዳልከው ዋነኛ ትኩረቱን መሀድ ያደረገው በአገር ቤት ውስጥ ነው። ምክንያቱም ዋነኛ ጥላታችን ያለው አገር ቤት ነው። ስርዓት እንደ ስርዓት መስርቶ በተለይ ደግሞ የአማራውን ህዝብ ታርጌት አድርጎ እያጠቃ ያለ እስካሁን ድረስ ዋነኛ የህወሀት ኢህአዴግ ወይም የትግራይ ነጻ አውጪ ግንባር ስለሆነ ይህንን ግንባር ማፍረስ እና ማስወገድ የሚቻለው የአገር ቤት እንቅስቃሴውን የበለጠ በማጠናከር እና በመደገፍ እና በማበረታታት ነው። በዚህ መልኩ ያው የራሱን የውስጥ ድርጅት በመፍጠር በተለይ ደግሞ በህቡና በስውር የሚንቀሳቀሱ ኃይሎችን በማደራጀት በከፍተኛ ደረጃ አቅሞ የፈቀደውን ያክል ስራ እየሰራ ነው የሚገኘው። በውጭም እንዲሁ አማራውን በማደራጀት የውስጥ እንቅስቃሴውን ደጋፊ እንዲሆን እና በተለይም ደግሞ በሪሶርስ በፖለቲካ በፒአር እና በዲፕሎማሲ ስራው ላይ ወሳኝ የሆነ ድርሻ እንዲወጣ የውጩ ስደተኛው አማራ እሱንም በሌላ በኩል በማደራጀት በዘርፈ ብዙ አደረጃጀት ውስጥ እየተንቀሳቀሰ ያለ ድርጅት ነው መሀድ።
አመሰግናለሁ። በተጨባጭ አገር ቤት በተለይ በአሁኑ ጊዜ በአማራው ህዝብ ላይ ለሚደርሰው ሰቆቃ በተጨባጭ የምታደርጉት ነገር አለ? መአህድ የሚያደርገው የተጨበጠ ነገር አለ?
እንግዲህ በተጨባጭ ያው እንቅስቃሴያችን ስርዓቱን የማስፈጸም ጉዳይ ስለሆነ ለምናደርገው በግልጽ የመንቀሳቀስ ጉዳይ በሌላ መንገድ ሌላ አደገኝነት ስላለው በተቻለው መጠን ሁሉ በሚስጥር የሚያዝና የሚሰራ ስራ ነው የአገር ቤት ስራ። ሆኖም ግን አንዱ እና ዋናው ነገር ሂደቱን በቅርበት መከታተል ነው እና የሆነ ያለውን ነገር ሁሉ አሁን ሳይሆን ከመጀመሪያ ጀምሮ በአማራው ህዝብ ላይ የሚፈጸመውን ነገር በቅርበት መከታተል ነው። እንግዲህ መሀድ የተደራጀው ህዝቡንም ለማደራጀት የሚንቀሳቀሰው የተለየ ጥቃት የህልውና ጥቃት እየደረሰበት ስላለ ያንን ለመታገል ነው እና አሁንም በቅርቡ በተለይ በመተከል የሚኖሩ አማሮችን ከራሳቸው የተፈጥሮ ርስት የራሳቸው ርስት እየተፈናቀሉ እዛ አካባቢ እስከ መሰለብ እና እስከ አካላዊ ጥቃት በአስከፊ ሁኔታ እስከ መድረስ የሚደርስ ዘግናኝ የሆነ ግፍ እየተፈጸመ ነው። እዛ አካባቢ ያለው ህዝብም ከዛ ተፈናቅሎ በባህር ዳር እና በመሳሰሉት ከተሞች በረንዳ ተዳዳሪ እንዲሆን የተደረገበት ሁኔታ አለ። በምዕራብ ሸዋም እንደዚህ በተመሳሳይ መንገድ በጣም በርከት ያሉ አማሮች ሀብት ንብረታቸው፣ መሬታቸው፣ ብስታቸው ተነጥቆ ከአካባቢው እንዲፈናቀሉ እየተደረገ ነው ያለ። በጅማም ተመሳሳይ የሆነ ስራ እየተሰራባቸው ነው ያለ እና በተለያየ አካባቢ በተለይ አማራ ክልል ብሎ ወያኔ ከክልለው ውጭ የሚገኙ አማሮች ላይ የተጠናከረ የተደራጀ ጥቃት እየደረሰ ነው ያለው እና እንደ መሀድ ይሄንን በጣም በቅርበት እንከታተላለን። መግለጫዎችም ለድርጅታችን በተለያየ ጊዜ ተሰጥተዋል፣ አሁንም እየተሰጡ ነው ያሉት። መግለጫ ከመስጠትም በዘለለ እነዚህን ተፈናቃዮች በያሉበት ወደ ትግሉ እንዲገቡና ስርዓቱን በመታገል የበኩላቸውን ድርሻ እንዲወጡ በማድረግ አዋጭ መስመር መሆኑን በማመን በዚህ ዙሪያ ያው የምንሰራው ስራ አለ፣ ጥንካሬ አለ። እንዳልኩት አገር ቤት መድረስ ወይም አገር ቤት ያለውን ሰው የማንቀሳቀስ ጉዳይ በተለይ ደግሞ የሪሶርስ ጉዳይ በጣም ወሳኝ እየሆነ ስለመጣ በሌላ በኩል ሪሶርስን የማሰባሰቡም ስራ በተማሳይ መንገድ እንደ አንድ ሀሳብ ይዘን እየተንቀሳቀስንበት ነው ያለ ነው እና ይሄን ነው አጠቃላይ ለመግለጽ የሚቻለው። 1 2 3 4 ብሎ ለመቁጠር ግን ያው የውስጥ ስራ ስለሆነ የራሱ የሚዘን ጉዳይ ስለሆነ በዚህ በአጠቃላይ በሆነ መንገድ ለመመለስ ነው ፈልገው።
አመሰግናለሁ ኮሎኔል። የሀገር ቤቱ እንዳሉት የህቡም ሊሆን ይችላል አስቸጋሪ ነው ማለት እንችላለን። በሀገር ከሀገር ውጭ ያሉ የአማራ ተወላጆች ኢትዮጵያኖች ለዚህ ለደረሰው ሰቆቃ ለህዝቡ ለተቀለ ለሚደርስበት ችግር የኢኮኖሚም ሆነ የሰብአዊ እርዳታ ለማድረግ የምታደርጉት እናንተ ልጅ የሚያደርገው ጥረት አለ?
ያ እንግዲህ የኛ ድርጅት በወሳኝ መልኩ ዋናው ኃላፊነቱ ያው ህዝቡን በማደራጀት ስራቱን ታግሎ ከስር ነቀል የሆነ ለውጥ ማምጣት ላይ ነው የሚያተኩረው። የሚተናገሩ ሰዎችን ምግብ እየደጎሙ ማቆየት እሱ ብቻውን ዘላቂ ነው ወይም ደግሞ መፍትሄ ነው ብለን አናምንም። ምክንያቱም እንደዛ ተደርጎ ስለማያዋጣ ማለት ነው። ሁለተኛ የሚተናገር ሰው አንድ ቦታ እያስቀመጥክ መመገብ ከሆነ ስራቱን ነው የምጠቅመው እንጂ አጠቃላይ አማራውን አይደለም የምጠቅመው። እና በዋነኛነት የሚተናገሩ ወገኖቻችን አቅማቸው የፈቀደውን ያክል እየታገሉ ስራቱን ለማዳከም በሚደረገው እንቅስቃሴ ተሳታፊ እንዲሆኑ ነው የምንሰራው። ይኸው ነው ስራችን በአንድ በኩል አጠናክረን፣ ነገር ግን ጊዜያዊ የሆነ የምግብና የመሳሰሉትን እንትኖች አቅርቦቶች ደግሞ በተለያዩ መንገድ የድርጅታችን አባሎች እንዲሳተፉና አስፈላጊውን ድጋፍ እንዲያደርጉም ይህንንም ስራ እየተሰራ ነው ያለው። ቤዚካሊ ግን የምናምነው በዋነኛነት ያ የሚፈናቀለው ህዝብ ወደ ትግል፣ ምክንያቱም ስርዓቱ ከተወገደ ነው በቀጣይነት መፈናቀል የሚባል ነገር የሚያከትመው የሚያቆመው የርሱ ባለቤት የሚሆነው። ነገር ግን ዝም ብሎ የሚፈናቀለውን ሰው በኢኮኖሚ እየደጎሙ ቁጭ በል ካልክ ግን መፈናቀሉ በቀጣይነት አያቆምም፣ ይቀጥላል ማለት ነው። ዛሬ ከመተከል የተፈናቀለው ነገ ደግሞ ከደሴ የማይፈናቀልበት ምክንያት ወይም ከሸዋ የማይፈናቀልበት ምክንያት የለም። እና ይህንን ስትራቴጂ መሰረት በማድረግ ነው እንግዲህ ማህድ ስራ እየሰራ ያለው።
ኮሎኔል፣ በቅርብ ጊዜ ወዲህ እኛ እስከምናውቀው ድረስ አማራው የኢትዮጵያ ምሰሶና ማገር ነው። እንግዲህ ከልጅነት ጀምሮ ስንሰማ የኖር ነው። አያት ቅድመ አያቶቹ አገሪቷን ደማቸውን አፍሰው አጥንታቸውን ከስክሰው ያቆዩት ከኢትዮጵያ ካለው ህዝብ ውስጥ አንዱና ዋናው የአማራ ህዝብ ነው ይባል ነበር። እንደዚህ ነው ያደግነው። አሁን ግን በሚደርሰው ሰቆቃና በደል የተነሳ አንዳንድ የአማራውን ድምጽ ነው የምናሰማው ወይም የአማራው ተወካዮች ነን የሚሉ አንዳንድ የሚናገሩት ድሮ ኦነግ ይለው የነበረውን መገንጠል አለብን ኦሮሞን ኦሮሚያን ይሉ የነበረውን አሁን እነሱ አማራን የማትጠቅም ኢትዮጵያ ትበጣጠስ እንዲህ አይነት ቃል ሁሉ መወርወር ጀምረዋል። ኢትዮጵያ ለእኔ ምንም አይደለች፣ እኔ ሀገሬም ዜግነቴ ምንም አማራ ነው ማለት ጀምረዋል። ኢትዮጵያ ትፍረስ የሚሉ አንዳንድ ትንሽም ቢሆኑ ብቅ ማለት ጀምረዋል። የእናንተ ድርጅት ይህን በተመለከተ ምን ይላል? ጌታዬ፣
የመላ አማራ ህዝብ ድርጅት ፕሮግራሙን በግልጽ ኦፊሻል አድርገናል ለህዝብ። በፕሮግራማችን መግቢያ ላይም የሚሰነትነው ነገር ቢኖር የአማራው አገሩ ኢትዮጵያዊነት፣ አማራነትና ኢትዮጵያዊነት የማይለያዩ የተያያዙ ሀሳቦችና ተፈጥሮዎች መሆናቸውን ነው በግልጽ የሚቀበለው። እኛ በኢትዮጵያ ውስጥ ሆነን የአማራውን ህልውና መታደግ አለብን። አማራው እየደረሰበት ያለ የተለየ ጥቃት ያንን ጥቃት ፕሮቴክት ማድረግና አማራው በራሱን መከላከል የራሱን ህልውና ማስጠበቅ፣ በኢትዮጵያ ጉዳይ ላይ ደግሞ በአገሩ ጉዳይ ላይ እኩል ፍትሐዊ በሆነ መንገድ ተሳታፊና ባለቤት የሚሆንበት ሁኔታ መፍጠር አለብን ነው የምንለው። እና የኢትዮጵያ ትበጣጠስ ምናምን የሚለው ነገር በመሀድ ውስጥ እንዲህ አይነት አመለካከት የለም። አመራሮቻችን በተለያየ ጊዜ ኢንተርቪው ሰጥተዋል። መግለጫዎቻችንና ጽሁፎቻችንም አሉ፣ በሶሻል ሚዲያዎች ሁሉ በማህበራዊ ሚዲያዎች ተበትነዋል። ስለዚህ በእኛ በኩል የኢትዮጵያዊነት የአማራ ኢትዮጵያዊነትን የተቀበለ እንቅስቃሴ ነው የምናደርገው እና መሀድ የምትለውን አይነት ጽንፈኝነት የለውም። እንዲያውም መሀል ላይ ያለ ድርጅት ነው። በአንድ በኩል አገሩን የመጠበቅና አገሩን የመመልከት ነገር አለው፣ በሌላ በኩል ደግሞ አማራነቱን የመጠበቅ ነገር አለው እና በአንድ ጽንፍ ወደ ኢትዮጵያዊነት ጠቁሎ ሂዶ ራሱን እንዳይስት ራሱን እንዳያጠፋ እንፈልጋለን። ዛሬ እንከላከላለን። በሌላ በኩል ደግሞ ኢትዮጵያዊነቱን ረስቶ ፍጹም አማራ አማራ የሚል በተለይ አማራ መንግስት መሰረታለን የሚለውን ጽንሰ ሀሳብ መሀድ አይቀበልም። ስለዚህ በመካከል ሆኖ በትክክል በጣም ዘመናዊ ሞደርን የሚባለውን ፖለቲካ ለመጫወት የሚፈልግ ስብስብ ነው። እንዳልኩት ከሊቀመንበራችን ጀምሮ የግንኙነት ኃላፊያችንም ሌሎች ጓዶቻችንም በተለያየ ጊዜ ሰፋፊ ኢንተርቪው ሰጥተዋል። በአንዳቸውም ቢሆን የኢትዮጵያዊነትን የሚጎዳ የሚያኮስስ ነገር አይንጸባረቅም። እንዳልከው ኢትዮጵያን እስካሁን ካቆዩት ህዝቦች በጣም ወሳኙ በታሪክ አማራ ነው ብለን ነው የምናምነው። ኢትዮጵያን የፈጠሩ ህዝቦች መካከል አማራ ነው ብለን ነው የምናምነው። ብቸኛ አማራ ነው የሚል እምነት የለንም። የሌሎች ህዝቦች አስተዋጽኦ አለበት። ነገር ግን የአማራ ሚና በጣም በጣም የጎላ ነው። እንዳልከው ዳር ድንበር ጠረፍ ሲጠብቅ ሲያስጠብቅ ሲያስከብር የኖረ ብዙ መስዋዕትነት የከፈለ ህዝብ ነው። ምናልባትም አሁን በተለየ መንገድ ተጠቂ ያደረገው ያ አስተዋጽኦና ያ እንቅስቃሴው ሊሆን እንደሚችልም ግልጽ ነው። ያ ነው በትግሬ ወያኔ በኩል የተፈረጀበት እና ይህንን እነሱን ለማስደሰት ብለን እኛ በአንድ ጥንት ሂደን ኢትዮጵያዊነትን ቆርጠን የምንጥልበት ወይም ኢትዮጵያዊነትን አንፈልግም የምንልበት ምክንያት አይኖርም። ይሄ በድርጅቱ ውስጥ የሌለ ሀሳብ ነው እና መሀድን የሚመለከት ጉዳይ አይደለም። ይሄ መሀድ ሁለቱንም ባላንስ አድርጎ ነገር ግን ዋነኛ ታርጌቱ ዋነኛ እንቅስቃሴው የአማራውን የተለየ ጥቃት በመከላከል አማራውን በሚገባ በማደራጀት በአማራ ላይ የሚደርሱ የማንነት ጥቃቶችን በመከላከልና በማክሸፍ በኢትዮጵያ ውስጥ አማራው የሚያስፈልገውና የሚገባውን ጥቅሙ መረጋገጥ አለበት፣ ርስቱ መመለስ አለበት፣ የሀብቱ የኢኮኖሚው የመብቱ ተጠቃሚ መሆን አለበት የሚል አመለካከት ነው ያለን እኛ በኩል።
ኮሎኔል እጅግ በጣም አመሰግናለሁ። በመጨረሻ አጥር ያለ ጥያቄ ያለኝ አጥር ያለ መልስቱኛ አንዱ ለደቃለችኝ ልጠቀምባት። እንግዲህ እንደገባኝ ከሆነ የማአሃድ ዋና ዓላማው የአማራውን መደራጀት ማበረታታት እንዲደራጅ ማድረግ እንደሌሎች መብቱ እንደማንኛውም ሌላው ኢትዮጵያዊ መብቱ የአማራው መብት ተጠብቆ ኢትዮጵያ ውስጥ መኖሩ በየትኛውም አካባቢ በኢትዮጵያዊነቱ በአማራነቱ ተከብሮ እንዲኖር ማድረግ ነው። ይሄንን እንግዲህ እንደገባን ከሆነ ለምን ይመስሎታል በርሶ አመለካከት ለምን ይመስሎታል በአሁኑ ጊዜ በተለይ ደግሞ ኢትዮጵያዊነት ሱስ ነው አማራው እና ኦሮሞው ሌላውም በጋራ መኖር አለበት አንድ ላይ የኖረ ህዝብ ነው የሚሉ ኃይሎች ስልጣን ላይ በቀጣም ሆነ በተዘዋዋሪ በተቀመጡበት በአሁኑ ሰዓት ለምንድን ነው አማራው ላይ የተወሰኑ ኃይሎች ጥቃት የሚያደርሱበት? አንዳንዶቹ ይህንን የጠቅላይ አዲሱን ጠቅላይ ሚኒስቴር ስልጣን ሳቦታጅ ለመፈጠር ነው የሚሉ አሉ። ሌሎች ደግሞ አይደለም ይሄ ሰውዬ የወያኔዎች ተላላኪ ነው የሚሉ አሉ። በእናንተ አመለካከት በርሱ አመለካከት አጠራርጎ ምንድን ነው ይላሉ ይሄ የሆነበት አማራው ላይ የተተኮረበት ምክንያት?
ያ እንግዲህ የኢትዮጵያን ፖለቲካ መመልከት ነው የሚያስፈልገው የሚመስለኝ። የኢትዮጵያ ፖለቲካ አሁን ባለው ሁኔታ የብሔር ፖለቲካ ነው። የብሔር ፖለቲካ ደግሞ ዋና መሰረቱ አማራ ጠል የፖለቲካ እንቅስቃሴ ነው ያለው። አማራ ጠል ማለት ያው ላለፉት 27 አመታት የትግሬ ወያኔ አገዛዝ የፈጠረው እና የተበረከው ድራንትን ነው አስተሳሰብ ነው እና ይህ አስተሳሰብ በሌሎቹ በተለይ አማራ ባልሆኑ ሌሎች ህዝቦች ውስጥ እና በሚንቀሳቀሱ ፖለቲካ ኃይሎች ላይ የሰረጸ እና እነሱ እንደ መርህ አድርገው ሲከተሉት የነበረ እንቅስቃሴ ነው እና የዛ ውጤት ነው ነው የምለው እና አሁን የኦሮሞ ኃይሎች አሉ። ኦሮሞ ህዝብ ማለት አይደለም ይቅርታ፣ የኦሮሞ ኃይሎች አሉ፣ የአፋር ኃይሎች፣ የሶማሌ ኃይሎች፣ የጋምቤላ ኃይሎች። እነዚህ ኃይሎች እና እነዚህ ፖለቲከኞች ተደራጅተው ሲንቀሳቀሱበት የቆዩት ፕሪንሲፕል የአማራ ጥላቻ ፖለቲካ ነው። ጥላታችን አማራ ነው እያሉ ነው የቆዩት እና ይሄ የፈጠረው ተጽዕኖ ያመጣው ውጤት ነው እና ይሄንን መቀልበስ የሚቻለው ደግሞ አማራው እንደ አማራ ምንም አይነት ጊዜ ሳይወስድ በራሱ ዙሪያ ተደራጅቶ ተጠንክሮ መታየትና መታገል መመከት ሲችል ነው። እኔ የስርዓት ለውጥ አለ ብለህ ብዬ አላምንም። እንግዲህ ኢህአዴግ ውስጥ የኃላፊዎች ሹምሽር አለ። ጠቅላይ ሚኒስትር አዲስ ጠቅላይ ሚኒስትር ሹመዋል። ያን ግን ህዝቡ አይደለም የሾመው፣ ህዝቡ አይደለም የሻረው፣ ራሳቸው ኢህአዴጎች ናቸው። ኢህአዴጎች ይህን ሲያደርጉ ደግሞ የኢህአዴግን መስመር አላማና ፕሮግራም ስርዓት ለማስጠበቅ ነው በዋነኛነት እንጂ ለውጥ ለማምጣት አይደለም። የምናየው ነገርም ይሄ ነው። እኛ የምንፈልገው ስርዓት እንደ ስርዓት መለወጥ አለበት። የኢህአዴግ ስርዓት ላለፉት 27 ዓመታት የኢትዮጵያ ህዝብ ላይ በተለይ የአማራው ህዝብ ላይ ደመኛ ጠላትነታቸውን በተግባር አሳይተዋል፣ አረጋግጠዋል፣ ህዝብን አጥፍተዋል። ባህላችን፣ ቋንቋችን፣ ማንነታችን፣ ታሪካችን፣ መሬታችን፣ ሀብታችን ላይ ከፍተኛ ጥቃት በመፈጸም አማራውን ለስደትና ለስቃይ ለእንግልት ዳርገውታል። ስለዚህ ይሄ ስርዓት ነው ቶታሊ መወገድ አለበት ብሎ አማራው የሚያምነው። በዚህ መንገድ ይሄ አዲስ ጠቅላይ ሚኒስትር መምጣት እንደ እኔ እምነት እና ድርጅታችንም የሚያምነው ምንም አይነት ለውጥ ከኢህአዴግ በኩል አልመጣም። ይሄ የሰው የጉልቻ መለዋወጥ ወጣ ያጣፍጥን የሚባል አባባል አለ። እንደሱ ነው የምንመለከተው እና የስርዓት ለውጥ መምጣት አለበት፣ የህገ መንግስት ለውጥ መምጣት አለበት። እነዚህ ለውጦች እስካልታዩ ድረስ ምንም አይነት ነገር ሊሆን አይችልም እና ይሄ ቢደረገው የአማራ ላይ አሁን እንደ አዲስ ተጠናክሮ የቀጠለው ጥቃት አሁንም የኢህአዴግ ባህሪ ነው። የኢህአዴግ እምነት ፕሮግራም፣ የህወሓት ሴራ ከኋላ ሆኖ እነዛን ሌሎችን ኃይሎች በማንቀሳቀስ የሚፈጽመው ስለሆነ መፍትሄ የሚሆነው አማራው ቶሎ ፈጥኖ መደራጀት በቃ ከዚህም በላይ ሌላ ችግር ሊመጣበት ይደርስበት ይችላል።
ኮሎኔል
መደራጀት አለበት ነው የምለው።
ኮሎኔል ይሄንን ያሉት እንዳለ ሆኖ ያማራው በመደራጀትና ራሱን የመከላከል ሁኔታ እንዳለ ሆኖ ይሄ ከወያኔ ከትግራይ ነጻ አውጪ ድርጅት የተፈጠረ ፖሊሲ መሆኑ እንዳለ ሆኖ ግን እኚህ አዲሱ ጠቅላይ ሚኒስትር የሚወስዷቸው አንዳንድ እርምጃዎች በተለይ ደግሞ የሚናገሯቸው በ ትግራይ ነጻ አውጪ ድርጅት የማይወደዱ ነገሮች የኢትዮጵያ አንድነት በህብረት መኖር እስረኞችን መፍታት መጀመር መረዳት እርዳታ አያስፈልገውም ይላሉ ወይ?
ኔቨር ኮስሞቲክ ነው የዚህም ብሎ ቀለም የቀመቀባት ነገር ካልሆነ በስተቀር
ኦኬ።
መሰረታዊ ለውጥ የሚባሉ ህዝቡ ያነሳቸው ጥያቄዎች አሉ። እንደ አማራ ህዝብ እርስዎች መመለስ አለበት ብሎ ህዝቡ ጥያቄ አነሳ። የወልቃይት ጉዳይ፣ የመተከል ጉዳይ፣ የራያ ጉዳይ ቁልፍ ጉዳዮች ናቸው። እነዚህ ምንም አልተነኩም አልተመለሱም። መሰረታዊ የሆነው ህጉ መቀየር አለበት፣ ህገ መንግስት መቀየር አለበት። የሀገሪቱ የፖለቲካ ኃይሎች ወደ ሰላማዊ ምርጫ መግባት አለባቸው፣ ወደ ድርድር መግባት አለባቸው። የመሳሰሉት ነገሮች ናቸው። እነዚህ ሲፈጸሙ መሰረታዊ የሆነ ለውጥ ይመጣል። አሁን ግን አንድም የተመለሰ ነገር የለም። ያለውን ፖሊሲና መርህ እያስቀጠለ በዛ ላይ የሚናገራቸው የማስመሰልና ቀለም የመቀባባት ጉዳዮች እነሱ በመሰረቱ ምንም ሊያደርጉ አይችሉም። እንዲያውም ማዘናጃ ጊዜ መግዣ ነው እየሆነ ያለው። እና ህወሓት አሁንም ስልጣን ላይ እንዳለ ነው። ሴኩሪቲውን ፓርት በምንመለከትበት ጊዜ ደህንነቱ፣ ፖሊሱ፣ መከላከያው አሁንም ቢሆን ከበፊቱ እንዲያውም በጣም በተጠናከረ መንገድ ቁልፍ ቁልፍ ሰዎች እንትን ቦታዎችን በራሳቸው በትግሬ ሰዎች እያስያዙ ያላቸውን የጀርባ አጥንት በጣም እያጠናከሩ ነው የመጡት። እና ይህን ሰውዬ ከፊት አድርገው ቢያንቀሳቀሱት በአማራውም በኦሮሞም የነበረውን እንቅስቃሴ በተወሰነ ለማለዘብና እንትን ለማለት ለማቀዝቀዝ የመጣ ድራማ ነው፣ ስልት ነው። እና ይሄ በዛ መልኩ ነው የሚመለከተው።
ኮሎኔል፣ እነዚህን ጥያቄዎች ወደፊት በሰፊው እንደምንዋይ ባለሙሉ ተስፋንን መወያየት እንፈልጋለን። እርስዎም ይሄንን እንደሚፈቅዱልን ባለሙሉ ተስፋንን ለዛሬው በሰዓት እጥረት ምክንያት እያመሰገንኩት በዚሁ እንሰናበታለን። ጌታዬ አመሰግናለሁ።
እኔም አመሰግናለሁ። ጊዜ ይስጥልኝ።
لبلورا لمسيرن بتراي باينورن بتشغرم بيتفق لو لا تشلانشي اميه بكان بغرانا لسست كافشنت كو بعدو رسني لي تمر كسو امين بلو يقول بلاش من جيسك تكريني ما دافيك يباري
አድማጮቻችን፣ ከዚህ በመቀጠል ከቤተ ክርስቲያን የመጣልን ማስታወቂያ አለ። በስቶኮልም እና አካባቢው ለምትገኙ ኢትዮጵያውያን በሙሉ የአውሮፓና አፍሪካ አህጉረ ስብከት ሊቀ ጳጳስ የሆኑት የአንጋፋው አባታችን የብፁዕ አቡነ ኤልያስን 80ኛ ዓመት የልደት ዓመት ግንቦት 18 ቀን 2010 ዓመተ ምህረት ከቀኑ 7 ሰዓት ወይም May 26 2018 ከቀኑ 13 ሰዓት በአውሮፓውያን አቆጣጠር ማለት ነው ጀምሮ ብፁዓን ሊቃነ ጳጳሳትና ከተለያዩ አህጉራት የሚመጡ የመንፈስ ቅዱስ ልጆቻቸው በተገኙበት ለማክበር ዝግጅቱ ተጠናቋል። ስለዚህ ለቤተክርስቲያናቸውና ለሀገራቸው ኢትዮጵያ እድሜያቸው ሙሉ ሲያገለግሉና ሲጸልዩ ለኖሩትና ለሚገኙት በተለይ በውጭው ዓለም ለምንገኘው እምነታችንና ባህላችን እንዲሁም ኢትዮጵያንና ኢትዮጵያዊነትን እንዳንዘነጋ በተገኙበት መድረክ ሁሉ ዘወትር ለሚመክሩን የታላቁ አባታችን የልደት በዓል ላይ እንድትገኙና የቡራኪያቾ ተከፋይ እንድትሆኑ ጥሪያችን እያስተላለፈን ለበዓሉ የተዘጋጀውን የመግቢያ ካርድ በደብረ ሰላም መድኃኔዓለም ቤተክርስቲያንና በቤተክርስቲያን እንዲሁም በዓሉ በሚከበርበት ቦታ ማግኔት የምትችሉ መሆኑን ገልጻለን። በዓሉ የሚከበርበት ቦታ ግራንድ ቶርፕስ ቬገን አንድ ፍሌሚንግስ ባሪ ሁዲንግ። ለተጨማሪ መረጃ በስልክ ቁጥር 0737837138 ደግመዋለሁ 0737837148 ወይም 0762643881 ደግመዋለሁ 0762643881 መደወል ይቻላል። የደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ አድማጮቻችን በቀጥታ ከአዲስ አበባ ሁን ስለተፈናቀሉት ወገኖቻችን ሊያስረዱን የቀረቡ አንድ ወንድማችን አሉ። ከሳቸው ጋር አጥር ያለው ውይይት እናረጋለን። ጠናስልኝ ጌታዬ። ጠናስልኝ አቶ በለጠ። ሃሎ
ጠናስልኝ።
ይሰማውታል?
ሄሎ ጠናስልኝ።
ይሰማውታል?
ይሰማል።
በጣም ጥሩ። እንግዲህ እርሶ
ይሰማል
እርሶ ኢትዮጵያ አሁን አዲስ አበባ ውስጥ ያሉትን ተሰደው የመጡትን የነሱን ጉዳይ እንደሚከታተሉና እንደሚረዷቸው ተነግሮናል። እንዴት ነው እስቲ ይንገሩን፣ አጠራርገው ያስረዱን። ምን አይነት ሁኔታ ላይ ነው ያሉት? ምን እየተደረገላቸው ነው? ምንድነው የምታደርጉት እናንተ?
አዲስ አበባ በአዲስ አበባ የመጡት ብዙ ሰዎች ተወካዮች ናቸው። ተወካዮቻቸው መጥተው አዲስ አበባ ለሚመለከተው መንግስት አካል የደረሰባቸውን መፈናቀል መሬታቸውን መቀማት ለማመልከት ነው የመጡት። አዲስ አበባ በነበሩበት ጊዜ ከሐሙስ ዕለት ጀምሮ ማንንም ያናገራቸው የመንግስት አካል አልነበረም። ትላንት ግን ያው በማህበራዊ ሚዲያ ከፍተኛ ጩኸት ከተሰማ በኋላ ሚዲያዎች ሁሉ ከተቀባበሉ በኋላ ጉዳያቸውን አዲስ አበባ መኖራቸው ከታወቀ በኋላ ትላንት ማታ የተወሰኑ የአማራ ክልል ባለስልጣናት እና የኦሮሚያ ክልል ባለስልጣናት ወደ ቦታው ሄዳችሁ እናነጋግራቸዋለን ብለዋቸው ትላንት ተመልሰዋል። ሰዎቹ አሁን የጀመረ በደል አይደለም 10 ዓመት ሆኖታል ነው የሚሉት። አሁን ግን በመጨረሻ መሬታቸውን ተነጥቀው አካባቢውን ለቃችሁ ውጡ ተብለው የአካባቢው ባለስልጣናት ፖሊስና አስተዳደሩ አንድ ላይ ሆነው ይህን ግፍ ያደረሱባቸው። ሄሎ
እየሰማን ነው። ይቀጥሉ።
ይህንን ሪፖርት ለማድረግ ነው አዲስ አበባ የመጡት። ሁለት በምዕራብ ሸዋ ውስጥ ምዕራብ ሸዋ ዳንሞ ወረዳ የሚባል አካባቢ ሁለት ቀበሌዎች ላይ ነው ሰዎቹ እንዲፈናቀሉ የተደረገው። ቀበሌዎቹ ስያሜያቸው አድዋ ጉልፋ ቀበሌ፣ ላደሌ ቀበሌ የሚባል ዳኖ ወረዳ ምዕራብ ሸዋ ኦሮሚያ ክልል አምቦ ዞን አምቦ ዙሪያ ማለት ነው። ከሁለቱም ቀበሌዎች ላይ ከ1500 በድምሩ ወደ 3000 ይጠጉ አባወራዎች ናቸው። እነዚህ ሙሉ የቤተሰብ አባላታቸው ወደ 12000 ሊደርሱ እንደሚችሉ ነው የነገሩ። አዲስ አበባ መጥተው ያነጋገሩን ተወካዮቻቸው ናቸው። ማታ ትላንት ማታ ከምሽቱ አንድ ሰዓት ተኩል ገደማ ወደ ነበሩበት አካባቢ ለዛሬ ህዝባዊ ውይይት እንፈልጋቸዋለን ብለው እንግዲህ ዛሬ ያለውን ነገር ደግሞ በኋላ አጣል መረጃውን እናደርሳለን።
እንግዲህ ሄደዋል ነው የሚሉን። ተመልሰው ሄደዋል፣ ለውይይት ተጠርተው ሄደዋል ነው የሚሉን አይደለም? ሃሎ።
አዎ።
ቤተሰቦቻቸው እነዚህ ተወካዮቹ ብቻ ናቸው የመጡት የነበሩት? ቤተሰቦቻቸውስ በብዙ ሺህ የሚቆጠሩ እንግዲህ ቤተሰቦች አሏቸው። ቤተሰቦቻቸው እዛው ነበሩ ማለት ነው?
ቤተሰቦቻቸው ላይ ቤተሰቦቻቸውን ሰዎች ሌሊትም ቀንም ተዘጋጅተው እየጠበቁ ንብረታቸውና ህጻናቶች እንዳይጎዱ እነሱ እየጠበቁ የተወሰኑ ወደ 140 የሚሆኑ የቤተሰብ ተወካዮች ናቸው እዚህ ጉዳዩን ሪፖርት ለማድረግ የመጡት። ሌሎቹ ግን እዛ ቀሪዎቹ ሌሊት እየጠበቁ እና ቀን እየጠበቁ ነው ያሉት። ያው በሶስት ቀን ውስጥ አካባቢውን ለቃችሁ ካልወጣችሁ ወይ ደግሞ እኛ እንደምንላችሁ ናችሁ ካላደራችሁ የሚል ማስጠንቀቂያ ስለደረሳቸው በሶስት ቀን ውስጥ ለቀው ከመምጣታቸው በፊት ጉዳዩን መንግስት እንዲያውቁ ለማድረግ የመጡ ሰዎች ናቸው። አሁን ይህንን ጉዳይ አዲስ አበባ ውስጥ ለእኛ የሚያደረሱን እኛም አግኝተን ያነጋገርናቸው ሰዎች ማለት ነው። በኋላ ወደ 7 ሰዓት በኋላ በቀጥታ ከሰዎቹ ጋር ልትገናኙ ትችላላችሁ፣ ስልካቸውን ትወስዳላችሁ።
ኦኬ።
ከእነሱ ደግሞ ያለውን ዝርዝር ነገር መስማት ትችላላችሁ። እስካሁን በነበረው ሁኔታ ግን አይበት ጊዜ ማንም ያናገራቸው የመንግስት ባለስልጣን እንዳልነበረ እነሱም የራሳቸው ጠበቃ ለመቅጠር እንደው አጠቃላይ ጉዳይ ሰው ፈልገው ሲንከራተቱ ነበር የነበሩት። እዛ አውቶቡስ ተራ አካባቢ አድረው ሶስት ቀን አድረው ሂደዋል። እንደውም በተለይ ሙስሊሞቹ ቁጥራቸው በዛ ይል ነበረ። እነሱም ደህን ጊዜ በመሆኑ በረሃብ እንደተጎዱ ነው የነገሩኝ። 2 ቀን ሙሉ ምግብ አለመቅመሳቸውን በተለይ ሙስሊሞች ናቸው። እነሱም ድካም ረሃብ ፈጥኗቸው እንደነበረ አይቻቸዋለሁ። ዛሬ ግን ወደ አካባቢያቸው ለህዝባዊ ውይይት ሄደዋል። ዛሬ የሚፈጠረውን ነገር ደግሞ አይተን ያው እንደተባለ በኋላ መረጃው ይደርስ።
እጅግ በጣም አመሰግናለሁ አቶ በለጠ። መረጃውን እርስዎም በተቻለ መጠን ያጠናክሩ፣ እኛም ከእርስዎ ጋርና ከነሱ ጋር እንገናኛለን። ለሚቀጥለው ሳምንት ፕሮግራማችን ይሄን ጉዳይ በሰፊው እንወያይበታለን። እጅግ በጣም እናመሰግናለን ስለ ትብብሮ ጌታዬ።
አመሰግናለሁ።
ጤና ይስጥልኝ።
የጽና የልጆች ጎጆ አይፍረስ
አሁን ደግሞ አንድ ሌላ ማስተዋቂያ አለን። እኛም ለፍቄ በስቶኮልም ይላል። ፍቃዱ ተክለ ማርያም የኢትዮጵያ የትወና ንጉስ ነው። ለኢትዮጵያውያን ለአራት አስርት አመታት ያህል ሲያዝናና ሲያስተምር ቆይቷል። አሁን እንደ መጥፎ እድል ሆኖ ሁለቱም ኩላሊቶቹ አልሰራም ብለውታል። ይህ ደግና ትሁት ጓደኛችን ወንድማችንና አባታችን ባስቸኳይ የህክምና እርዳታ የሚያስፈልግበት ሁኔታ ላይ ይገኛል። ለመዳንም የተከታዮቹን እርዳታ ይፈልጋል። ይሄንንም ለማሳካት የቴዎድሮስ ተሾመ ፊልም 3 ማዕዘን ቁጥር 2 የአብሮነት ጥግ በስቶኮልም ለእይታ ይቀርባል። ቀን ሜይ 20 ቀን 2018 ማለትም ዛሬ መሆኑ ነው። ቦታ ኦስታ ፎልኬትስ የልማርሽ ቬገን 28 ስቶኮልም። ፊልሙ በዚህ ቀን ሁለት ጊዜ ይታያል። መጀመሪያ 14:45 እስከ 16፣ ሁለተኛ 16:30 እስከ 17:45። የእድሜ ገደብ ከ12 ዓመት በላይ፣ የመግቢያ ዋጋ 200 ክራውን፣ እድሜያቸው ከ12 እስከ 18፣ መግቢያው 150 ክራውን። እባክዎን እጆቹን ይዘርጉ ይላል። አሁንም አንድ ማስተዋቂያ አለን። ሰላም በስቶኮልም ለምትኖሩ ኢትዮጵያውያን በሙሉ፣ ቅዳሜ ሜይ 26 ቀን ከቀኑ 14 ሰዓት እስከ 22 ሰዓት ባለው ጊዜ ውስጥ ቮርበሪስ ፕላን 58 በሚገኘው ሎካላችን 77ኛውን የማይጨውን የድል በዓል የአርበኞች ቀን ማለት ነው ከባህላዊ ጨዋታና መስተንግዶ ጋር በጣም ደስ በሚል ሁኔታ ልናከብረው ተዘጋጅተን ስለምንጠብቆ እኛ ጋር ተገኝተው የአባቶቻችንን ታሪካዊ ድል አብረን እናስተውሰው ዘንድ ባክብሮት ተጋብዘዋል። የኢትዮጵያ ማህበረሰብ ወይም ኮሚኒቲ በስዊድን ስራ አስፈጻሚ ኮሚቴ
የጀግና ዘር የገበሬው ያዶር አርበኛው የማይጨው አይሸበር አረማይተኛው ከክብሩ አንገቱን ቀድሞ ለሰጠው በእውቀት ጥልቀት ለበቃው የነበር ያውቃል ለነቀው ከጥበብ ጥልቀት ከጸጋ ንብረት በእውነት ለምኖር ሲባል በብረት
እናት ጀግና አንድ ላይ ዘማች ቆራት ናት ለወገኖች ደርሶ ያምስኪ ከአንጀቱን ቀነሶናው ለሰው የሚያጎርሰው መሰረት ለሰው ዘር የፍንቱም ገናና ሁሌም ፍትም ያጎበ ጀግና ያሆ ያሆ ላላይሁማ ጥንትም ነው ጀግና ሀይሁማ ላላይሁማ ስር መሰረቱ ሀይሁማ ላላይሁማ ቆራት ናት ሴቷም
ጋሽ ኃይሉ ገብረ ዮሐንስን ወይም ገሞራውን እንዘክር። የኢትዮጵያውያን ማህበረሰብ በስዊድን የታላቁን ደራሲ ገጣሚና ባለቅኔ ኃይሉ ገብረ ዮሐንስን ገሞራውን በ27 ኦክቶበር 2018 ለመዘከር በዝግጅት ላይ ይገኛል። በእለቱም የኃይሉ ገብረ ዮሐንስ ገሞራው ታሪክ ይወሳል። ስራዎቹ ይዘረዘራሉ። የቅርብ ዘመዶቹና ወዳጆቹ ስለሱ ይናገራሉ። ሌሎችም ስነ ጽሑፋዊና ኪነ ጥበባዊ ስራዎች ይቀርባሉ። ስለሆነም በዚህ ታላቅና ታሪካዊ ድግስ ላይ ለመገኘት ኮዲው ፕሮግራሙን እንዲያስተካክሉ እያስታወስን ለዝግጅቱ ድምቀትና መሳካት ይጠቅማል የሚሉትን ማንኛውም አይነት ግብአት ማበረከት ለምትፈልጉ በስልክ ቁጥር 0704457442 ደግሞ አለው 0704457442 እየደወላችሁ ማበረከት እንደምትችሉ እየገለጽን ለምታደርጉት አስተዋጽኦ ምስጋናችን የላቀ ነው። የኢትዮጵያ ማህበረሰብ በስዊድን
መሰረት ለሰው ዘር የፈንቱም ገናና ሁሌም ፍንትም ያጎበዝና ያሆ ያሆ
ፈዳቹ አድማጮቻችን ከረፋዶ 11 ሰዓት ሆኖ ለኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በቤንሻንጉል ጉሙዝ ክልል ከሚያዝያ አጋማሽ ጀምሮ ባሉት ቀናት ከአምስት በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተመልክቷል። ለአመታት በክልሉ በኖሩ የአማራ ተወላጆች ላይ የሚደርሰው ጥቃት ከቀን ወደ ቀን እየጨመረ መምጣቱን የሚገልጹት የአማራ ተወላጆች ባለፉት ሁለት ሳምንታት ብቻ ከአምስት ያላነሱ ሰዎች በአሰቃቂ ሁኔታ ተገለዋል ብለዋል። ደባጤ ወረዳ ውስጥ 14 ዓመት ታዳጊ የሆነው አበጠር ወርቁ እጅግ አሰቃቂ የሆነ ሁኔታ ተደብድቦና ብልቱ ተቆርጦ ከተገኘ በኋላ ለሕክምና ከፓዊ ወደ ባህር ዳር ፈለገ ሕይወት ሆስፒታል ተወስዷል። በማንቡክ ወረዳ ደግሞ ሁለት የቋሪት ተወላጆች ባልና ሚስት በአሰቃቂ ሁኔታ መገደላቸው ሚያዝያ 30 ቀን መቀበራቸውን በአጠቃላይ ከሚያዝያ 16 ጀምሮ አምስት ሰዎች ጥቃት ተፈጽሞባቸው አራት ሲሞቱ አንዱ በሕክምና ላይ ነው። የቤንሻንጉል ጉሙዝ ባለስልጣናት በታዳጊ ወጣት አበጠር ላይ አሰቃቂ ድርጊት የፈጸሙ ሰዎች መያዛቸውን መግለጻቸውን የአማራ ክልል መገናኛ ብዙሃን ዘግቧል። የአማራ ተወላጆቹ ጥቃት የተፈጸመባቸው በአማራነታቸው የተወሰደ ነው ወይስ ከባህላቸው ጋር በተያያዘ ነው ተብሎ ለቀረበላቸው ጥያቄ ተፈናቃዮቹ ሲመልሱ እስከዛሬ ባለው ሁኔታ ጥቃት የሚፈጸመው በአማራ ላይ ብቻ መሆኑን፣ አማራው እረኛ በማጣቱ የጥቃት ሰለባ መሆኑን ተናግረዋል። ከክልሉ ተፈናቅለው በባህር ዳር ከተማ ጊዮርጊስ ቤተክርስቲያን ተጠልለው የሚገኙ የአማራ ተወላጆች አሁንም መፍትሄ አላገኙም። ተፈናቃዮች ወደመጡበት እንዲመለሱ በባዴንና በክልሉ ባለስልጣናት የተነገራቸው ቢሆንም ተፈናቃዮቹ ግን በክልላቸው በገጠር ወይም በከተማ እንዲያሰፍራቸው ሀብታቸውን ከዘረፈው የቤንሻንጉል ጉሙዝ ንብረታቸው እንዲያስመልሱላቸውና የራሳቸውን አማራጭ እንዲወስዱ ጠይቀዋል። በመቶ ሺዎች ለሚቆጠሩ የደቡብ ሱዳን ተወላጆች ኢትዮጵያ ዜግነት ለመስጠት መወሰኗ ተቃውሞ መስነሳቱ ተሰምቷል። የጋምቤላ ክልል ምክር ቤት በፌደራል መንግስቱ የተደረሰው ስምምነት ለማስፈጸም ውሳኔ ማስተላለፉ ይታወቃል። ለደቡብ ሱዳናውያን በጅምላ ዜግነት የኢትዮጵያ ዜግነት እንዲሰጣቸው ተወሰነበት ይፋዊ ምክንያትም አልተገለጸም። የጋምቤላ የመብት ተሟጋቾች ዜግነት የሚሰጣቸው ደቡብ ሱዳናውያን ቁጥራቸው 400 ሺህ እንደሚጠጋ ገልጻሉ። ኢትዮጵያውያን አኝዋኮችን ህልውና ለማጥፋት የሚደረገው ምስጢራዊ እንቅስቃሴ ኢትዮጵያ ህዝብ እንዲያስቆም የመብት ተሟጋቾች ጥሪ አቅርበዋል። ባለፈው አመት ነበር በኒውዮርክ የተባበሩት መንግስታት ስብሰባ ላይ የተገኙት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የደቡብ ሱዳን ስደተኞች ችግር ለመፍታት የገንዘብ አቅም ባለመኖሩ በባህሪ በቋንቋ ከሚመሳሰሏቸው ጋር መቀላቀል በሚል በስደት ኢትዮጵያ ውስጥ ለሚኖሩ የደቡብ ሱዳን ዜጎች ኢትዮጵያዊ ዜግነት ለመስጠት የተስማሙት። የአኝዋክ መብት ተከራካሪዎች እንደሚሉት ከሆነ ይህ ጉዳይ ከኢትዮጵያ ህዝብ ተደብቆ ሊፈጸም ዝግጅት እየተደረገ መሆኑን ጠቅሰው ፌዴሬሽን ምክር ቤት በርካታ የጋምቤላ ክልል ምክር ቤት አባላት እንደማያውቁት ይጠቅሳሉ። አቶ አዜኑ ጀመል የስደተኞችና ከስደተኛ ተመላሾች ጉዳይ አስተዳደር ዳይሬክተር እና ከሌሎች ባለስልጣናት ጋር በመሆን ጋምቤላ ተጉዘው መናገራቸውም ተጠቅሷል። የጋምቤላ ክልልም ይህንኑ የፌዴራል መንግስት እቅድ ለማስፈጸም የተንቀሳቀሰ መሆኑ ተነግሯል። በአሁኑ ሰዓት በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎች በስደተኝነት በኢትዮጵያ የሚኖሩ ሲሆን ለምን ያህሎቹ የኢትዮጵያ ዜግነት እንደሚሰጥ በትክክል ባይታወቅም አንዳንድ ወገኖች ቁጥሩ በአስር ሺዎች ሲያደርሱት ሌሎች በመቶ ሺዎች ናቸው በማለት ይናገራሉ። በተለይ ለኢሳት ቃለ ምልልስ የሰጡት የአኝዋክ ልማት ማህበር ጸሐፊ አቶ ጁሉቻ በርካታ ደቡብ ሱዳናውያን ከጋምቤላ ክልል መታወቂያ የወሰዱ ሲሆን የኢትዮጵያ ፓስፖርት የወሰዱም እንዳሉና በተለያዩ የዓለም ክፍል መኖራቸውን ያነሳሉ። ይህም ሁኔታ በኢትዮጵያ አኝዋኮች ላይ የህልውና አደጋ ደቅኗልም የሚሉት የመብት ተከራካሪዎች በርካታ ናቸው። ችግሩ የኢትዮጵያ ህዝብ ነው የሚሉት አቶ ጁሉቻ የኢትዮጵያ ህዝብ ለጉዳዩ ትኩረት በመስጠት ሊጠይቅ ይገባል ብለዋል። የናይጄሪያዊ ባለሀብት የዳንጎቴ ሲሚንቶ ኢትዮጵያ ስራ አስኪያጅ እና ሁለት ኢትዮጵያውያን የስራ ባልደረቦቹ በአሰቃቂ ሁኔታ ስለመገደላቸው ዋናው መስሪያ ቤት ማብራሪያ ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው በተፈጸመው ግድያ ሀዘናቸውን መግለጻቸው ተሰምቷል። የድርጅቱ የማርኬቲንግ ምክትል ስራ አስኪያጁን አቶ ታሪኩን አለማየሁ ለብሉምበርግ በስልክ እንደገለጹት ዲፕ ካማራ እና ሁለቱ ኢትዮጵያውያን የድርጅቱ ሰራተኞች ባልታወቁ ታጣቂዎች ተገለዋል። ሶስቱም የተገደሉት ከአዲስ አበባ 90 ኪሎ ሜትር ርቀት ላይ በሚገኘው በሙገር ሲሚንቶ አቅራቢያ በጠራራ ፀሐይ እንደሆነ የኩባንያ ዋና ጽህፈት ቤት ኃላፊ ኤድኒን ዳቫ ኩማር ከሎይስ በኢሜይል ገልጸዋል። ገዳዮቹ መጀመሪያ ላይ ትልልቅ ድንጋዮች ከሚጓዙበት መኪና ፊት በማስቀመጥ ሹፌሩን እንዲያስቆም ማስገደዳቸውን የጠቀሱት ዳቫ ኩማር ልክ መኪናዋ መቆሟን ተከትሎ ዲፕ ካማራ በመውረድ ለማምለጥ ሲሞክር ተኩሰው እግሩን እንደመቱት ገልጸዋል። ህንዳዊው ስራ አስኪያጅ ተመልሶ ወደ ጂፕ መኪናዋ ዘሎ ለመግባት ሲሞክር ሰዎቹም በመቅረብ በበርካታ ጥይት በተደጋጋሚ ተኩሰው እንደገደሉት እና እሱን ከጨረሱት በኋላ ሹፌራቸውና ጸሐፊያቸው በተመሳሳይ መንገድ መግደላቸውን ዴቫ ኩማር አብራርተዋል። የተፈጸመው ንጹህንን የመበጫፍጫፍ ወንጀል ነው ብለዋል። የኩባንያ ዋና ኃላፊ ከሌጎስ በሰጡት በዚሁ መግለጫ ዳንጎቴ ሲሚንቶ የሚተዳደረው በናይጄሪያዊ ቢሊዮነር ባሌኮ ዳንጎቴ ሲሆን ባለሀብቱ በኢትዮጵያ ሲሚንቶ ፋብሪካ ስራ አስኪያጃቸውና ሰራተኞቻቸው ላይ የተፈጸመው ግድያ ተከትሎ አዲስ አበባ ይገባሉ ተብሎ ይጠበቃል። ኢትዮጵያና ሱዳን ለኤርትራ መንግስት ተቃዋሚዎች የሚሰጡትን ድጋፍ ለማጠናከር ካርቱም ላይ ስምምነት መፈረማቸውን ኤርትራ ገለጸች። ኳታርም በሂደቱ በመደገፍ ተባባሪ መሆኗ ተመልክቷል። የኤርትራ ማስታወቂያ ሚኒስቴር ባወጣው ጋዜጣ መግለጫ እንዳመለከተው ስምምነቱ የተደረሰው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ካርቱምን በጎበኙበት ወቅት ነው። የኤርትራ ማስታወቂያ ሚኒስቴር ሰሞኑን ባወጣውና በድረገጹ ላይ በለጠፈው መግለጫ እንዳመለከተው አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሱዳንን በጎበኙበት ወቅት ሁለቱ መንግስታት የኤርትራ መንግስት ተቃዋሚዎችን ለማጠናከር ተስማምተዋል። የኤርትራ መንግስት ተቃዋሚዎች ግባቸው እንዲያሳኩ ሙሉ ድጋፍ ሊደረግላቸው ይገባል በሚል መንግስታቱ የኤርትራ መንግስት ተቃዋሚዎችን ግባቸው እንዲያሳኩ ሙሉ ድጋፍ ሊደረግላቸው ይገባል በሚል መንግስታቱ መስማማታቸውን የኤርትራ ማስታወቂያ ሚኒስቴር መግለጫ ያስረዳል። ሁለቱም መንግስታት አማጽያኑ በድንበራቸው እንዲንቀሳቀሱ ከመፍቀድ ባሻገር የቁሳቁስ ድጋፍ ለማድረግ መስማማታቸውም ተመልክቷል። ይህን ለኤርትራ አማጽያን የሚደረገውን ድጋፍ ለማቀናጀት በመንግስታቱ በኩል ተወካዮች መመደባቸውን የዘረዘረው የኤርትራ ማስታወቂያ ሚኒስቴር መግለጫ ኳታርም ሚስተር ቡሁራን በተባሉ በኳታር የሚደገፉ ጂሃዲስቶች ዋና አስተባባሪ መወከሉን አመልክተዋል። በኢትዮጵያ በኩልም በካርቱም የኢትዮጵያ ኤምባሲ ካውንስለር ሲመደቡ ሱዳን ደግሞ ጄኔራል ሐሚድ አልሙስጣፋ የተባሉ ሰው መወክለውን የኤርትራ ማስታወቂያ ሚኒስቴር መግለጫ ዘርዝረዋል። ኤርትራ ሰሞኑን ባወጣችው መግለጫ በተመለከተ ከሶስቱ መንግስታት እስካሁን የተሰጠ ምላሽ የለም። ከ100 ሺህ በላይ የሚቆጠሩ የጌዲዮ ተወላጆች ከጉጂ ዞን ተፈናቅለው ገደብ ከተማ መግባታቸውን ተሰምቷል። ከሳምንታት በፊት በጉጂ ብሔረሰብና አባላት በጌዲዮ ህብረተሰብ አባላት መካከል ተነስቶ የነበረው ግጭት ተከትሎ ከ200 ሺህ በላይ ዜጎች ተፈናቅለው የነበረ ቢሆንም ግጭቱን በሽምግልና ለመፍታት በተደረገው ሙከራ ብዙዎቹ ወደ ተፈናቀሉበት ቦታ ተመልሰው ነበር። ይሁን እንጂ ግጭቱ ካለፈው ወር ጀምሮ እንደገና በማገርሸቱ ከ100 ሺህ በላይ ጌዲዮ ተወላጆች ዞኑን ለቀው ወደ ገደብና ቀርጫ ወረዳዎች በመግባት ላይ መሆናቸውን የአይን እማኞች ገልጸዋል። ሰሞኑን ጎጥ የአካባቢ ግጭት እንደነበረ የሚገልጹት የአካባቢው ነዋሪዎች ግጭቱን በመፍራት ዛሬም በሺዎች የሚቆጠሩ ዜጎች ወደ ገደብ ገብተዋል። የወረዳው አመራሮች መሆኑ ለጋሽ ድርጅቶች ለተፈናቃዮች በቂ እርዳታ ባለማድረጋቸው አብዛኞቹ ለልመና የተዳረጉ ነው ተብሏል። በጉጂና በጌዲዮ ብሔረሰብ መካከል ተፈጥሮ በነበረው ግጭት ከሁለቱም ወገን የተፈናቀሉ ሰዎች 200 ሺህ መድረሱን የተባበሩት መንግስታት ድርጅት በቅርቡ አስታውቆ ነበር። ከሳምንታት በፊት ተፈጥሮ በነበረው ግጭት ከ100 በላይ ሰዎች እንደተገደሉ መረጃዎች ሲያሳዩ፣ በአሁኑ ግጭት ምን ያህል ሰዎች እንደሞቱ አልታወቀም። ግጭቱን ተከትሎ የኦሮሚያ ክልል ልዩ ኃይል አባላት የማረጋጋት እርምጃ ወሰዱ መሆናቸውን ጥቃቱን የኦነግ አባላት እንዳስነሱትና የተወሰኑት በቁጥጥር ስር መዋላቸው ቢናገሩም የጌዲዮ ተወላጆች ግን የሚቀርበው ምክንያት አልተቀበሉትም። በመጨረሻም ላለፉት 5 ዓመታት በግፍ በእስር ቆይተው የነበሩት ስዊድናዊ ኢትዮጵያዊ ልብ ስፔሻሊስት ዶክተር ፍቅሩ ማሮ ባለፈው አርብ ወደ ሀገረ ስዊድን ተመልሰዋል። ለቱን ከሰዓት በኋላም በተለያዩ ጉዳዮች ላይ ለስዊድን የመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። ዶክተር ፍቅሩ ማሮ እንዴት ነጻ ሰው ሊሆኑ እንደቻሉ ተጠየቁት ሲመልሱ በሺህ የተቆጠሩ ኢትዮጵያውያን ለነጻነታቸው ባደረጉ ተጋድሎና እሱን ተከትሎ በመጣው ለውጥ መፈታታቸውን አመልክተዋል። በእሳቸው ጉዳይ የስዊድን መንግስት የወሰደውን አቋም በተመለከተም ሲናገሩ ብዙም ደስተኛ እንዳልነበሩ አልሸሸጉም። በተለይ የመጀመሪያዎቹን ዓመታት የተፈጠረውን የውሸት ክስ በማመን በሚመስል መልኩ ምንም እንቅስቃሴ እንዳላዩ የተናገሩት ዶክተር ፍቅሩ ማሩ የመጨረሻዎቹን ዓመታት ግን የስዊድን መንግስት በተሻለ መንቀሳቀሱን ገልጸዋል። ኢትዮጵያ ውስጥ የከፈቱትን የልብ ማዕከልን በተመለከተ ሲመልሱ በእኔ ላይ የደረሰው ነገር ምንም አያስደነግጠኝም፣ ተመልሼ ሀገሬና ህዝቤን አገለግላለሁ ብለዋል። አያይዘውም እሳቸው በእስር እያሉ የልብ መሳሪያ የተቀበረላቸው ልጆች በተለይ ባትሪው በማለቁ እሳቸው ወጥተው መስራት ባለመቻላቸው ከ12 በላይ ህጻናት መሞታቸውና ይህም ክፉኛ እንዳሳዘናቸው ገልጸዋል። ስለ ኢትዮጵያ ወቅታዊ ሁኔታ የተጠየቁት ዶክተር ፍቅሩ ማሩ ሲመልሱም ኢትዮጵያ ውስጥ በጨለማ ውስጥ እንደሚታይ ትንሽ ብርሃን እንደሚፈነጥቅ ያለ ሁኔታ ይታየኛል ብለዋል። በጋዜጠኞችና በአብዛኛው ሰው ልጃቸው ዶክተር የሚማሩ ላደረጉት ከፍተኛ አስተዋጽኦና ጥረት ከበርካታ ህዝብ አድናቆትን አግኝተዋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈው ፕሮግራም እንግዲህ ቀጥሏል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው ፕራይም ታይም ፕሮግራማችን ይዘንላችሁ የምንቀርበው በቅርቡ ከእስር ተፈተው እዚህ ስዊድን የመጡትን ዶክተር ፍቅሩ ማሩና ልጃቸውን ዶክተር ኤሚን ነው። ባልነው መሰረት አሁን ሁለቱም ከኛ ጋር ይገኛሉ በስልክ በቀጥታ ተስፋ እናደርጋለን። ጤና ይስጥልኝ ዶክተር ፍቅሩ።
ጤና ይስጥልኝ እንደምናችሁ?
በቅድሚያ ለ ቤተሰብ ለዘመድ ለስዊድን ስላበቃዎት በሰላም በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአድማጮቹ ስም ከፍ ያለ መልካም ምኞት መግለጫዬን መግለጽ ወዳለሁ። እንኳን በሰላም ከቤተሰቦ ጋር ተቀላቀሉ።
እኔም ይሄንን እድል ስለተሰጣችሁኝ በጣም አመሰግናለሁ። እንግዲህ እንኳን አብሮ ደስ አለን እንበል።
ዶክተር ፍቅሩ ስለ ልጆ ከሷም ጋር ወደ ኋላ መጣለሁ ጥያቄም ወደ ኋላ ላይ ስለ ልጆ መለሳለሁ። በጣም ስትራይክ ያደረገኝ ልጅ ነው ያለው። እስቲ በመጀመሪያ ስለ ራስዎ እንዴት ነበር የእስር ቤቱ ሁኔታ? ምን አይነት ላይፍ ነው ያሳለፉት? በጣም ከባድ እንደሆነ እንገምታለን፣ ግን እስቲ ከርሶ አንደበት እንስማው።
እንግዲህ መቼም የአምስት አመት የእስር ጊዜ በዚህ ባንድ ቴሌፎን ቃለ መጠይቅ ወይም በዚህ ባጭር ጊዜ ውስጥ ለመግለጽ በጣም ከባድ ነው። በአጠቃላይ ግን መቼም እስር ቤት ያልነበረ ሰው ስለ እስር ቤት ሁኔታ ሊገባው ይችላል ብዬ አላምንም። እኔም ብሆን ከዛ በፊት አንድ ሰው እስር ቤት አሳልፎ ሲወጣ ቢነግረኝም በስዕልም ቢያስረዳኝ ሊገባኝ አይችልም። ስለዚህ በአጠቃላይ ያንን የእስር ሁኔታ ያ ኤክስፒሪየንስ ያደረገው ሰው የሚገባውን ያህል ለሰው ሌላ ሰው ሊረዳውም አይችልም። እስር ቤቱም ውስጥ የነበረ ሰው ያንን የእስር ቤት ሁኔታ ለመግለጽ በጣም አስቸጋሪ ነው። በተለይ ስሜትን መግለጽ ከባድ ነገር ነው። ምክንያቱም አምስት አመት አንድ ቦታ ሰው በሚኖርበት ጊዜ ከዛ በፊት ይኖር የነበረው ሲሰራ የነበረው ነገሮች ተገድቦ ተገፎ ሌላ የአኗኗር ዘዴ ሌላ ሁኔታ ውስጥ በሚገባበት ጊዜ ሲቆይ አዳብ ያደርግና እስር ቤት ከመግባት በፊት ማለት ኖርማል ያልሆኑ ነገሮች የምትላቸው ስራዎችም ሆነ ማንኛውም ነገር እዛ በሚገባበት ጊዜ ኖርማል ይሆናሉ። እስር ቤት ውስጥ ኖርማል የሆኑ ነገሮች ውጪ ሲወጣ የማይደረጉ ነገሮች ናቸው። ግን በቆይታ እስር ቤት ውስጥ እነኛን ነገሮች ይለመድና ኑሮ ይመስላል። ስለዚህ ያንን እንደ ኑሮ ይያዝና በእውነቱ ችግሩም ምንም በሌላ መንገድ በሌላ መልክ ስለሚታይ አሁን እንዲነበረ ማለት በጣም አስቸጋሪ ነው። ሌላው ምንድነው በእውነቱ እኔ 5 አመት እስር ቤት ቆይቻለሁ። ነገር ግን አምስት አመትም 10 አመትም 3 አመትም እስር ቤት ውስጥ ኖረው ከኔ የበለጠ ስቃይ ከበኔ የበለጠ ግፍ የተሰራባቸው ሰዎች በብዛት አሉ። ያንን ወጥተው የተናገሩ ብዙ ኢትዮጵያኖች አሉ። በጣም ብዙ ኢትዮጵያኖች ምናልባት የተጽፎ የተገኘ ትንሽ ሊሆናል እንጂ የሚወሩ ምንም ይሉ አሉ። እና እኔ ከዛ ከነሱ የተለየ ስቃይ የተለየ ነገር ደርሶብኛል ብዬ ለማውራት ይከብደኛልና ማንኛውም ሰው 1 አመት የሚሆን 5 አመት የሚሆን ምን 1 ወር የሚሆን እስር ቤት ገብቶ የወጣ ሰው የሚናገረውና የሚለውን ነገር መስማቱ እሱ አንድ ጥሩ አመላካች ነገር ነው። ሁለተኛ የእያንዳንዱ ሰው ደግሞ ልምድና ኤክስፒሪየንስ እንዴት ያንን ነገሮች ተጋፍጦ ያንን ነገሮች አሸንፎ ወይም ተሸንፎ ሲወጣ የየራሱ ኤክስፒሪየንስ አለውና እንግዲህ ወደፊት በመጽሐፍ መልክ ሊሆን ይችላል በሌላ መልክ ሊሆን ይችላል ይጠቅማል ብዬም ለውን ነገር በተለይ ለኢትዮጵያ ወገኖቼ ለማካፈል በጣም ዝግጁ ነኝ። ያን ጊዜ ዲቴሉ በዛን ጊዜ ብናገረው ይሻላል ብዬ ነው።
እንግዲህ አሁን እንደሚሉኝ ከሆነ ኑሮ ካሉት መቃብር ይሞቃል እስከ ማለት ደረጃ ያስደርሳል የእስር ቤት ኑሮ ነው የሚሉን ካልተሳሳተው።
አይ መቼም እኔ ሞቼ መቃብር ውስጥ ገብቼ ተለማላቅ እንዴት ይሙቅ ይብረድ አላውቅም ያንን ልናገር አልችልም። ነገር ግን በአባባል እውነትክን ነው ከተኖረ ማንኛውም ነገር ከተቀበሉት እንደ ኑሮ ይቆጠራል ለማለት ልክ ነው። አዎ አገላለጹ ልክ ነው።
ዶክተር እስከሚገባን ከሆነ የተከሰሱበት ክሶች አንድ ባንድ ውድቅ ሆነዋል። መጀመሪያ ጉቦ ነበር ውድቅ ሆነ። ከዚያ ደግሞ ምንድነው እሱ ሽብርተኝነት ነው ውድቅ ሆነ። ክሶቹ በሙሉ ውድቅ ሆነዋል። እርሱ እንግዲህ በቀላል አማርኛ ያ ክስ የተከሰሱበት መንግስት ወይንም ደግሞ ባል ስልጣን ላይ ያሉት የከሰሱበት ምንም ማስረጃ የላቸውም ዝም ብለው ባዶ ነው ማለት ነው። እርሶ ሲገምቱት በምን ምክንያት ነው ያሰሩት? ምንም ማስረጃ ከሌለ ምንድነው በርሶ ግምት?
አይውል እኔ እንግዲህ ወደ ኢትዮጵያ ፊቴን ሳዞር ድሮም ለኢትዮጵያ ህዝብና ለራሴ የገባሁት ቃል አለ። አሁንም ተመልሼ ይሄንን ቃሌን ሳላጥፍ በህዝብና በአገር ቅያሜ ሳይኖረኝ እንደገና ማገልገል ስለምፈልግ አሁን ደግሞ እንደምታውቁት አስቸኳይ ጊዜ አዋጅ ገና ያልተነሳ ነውና ማንኛውም የምናገረው ነገር በሌላ ነገር ተተርጉሞ ሌላ ጣጣ ሊያመጣብኝ ይችላል። ነገር ግን አንድ ማለት የምፈልገው እርግጠኛ ሆኜ ለምን እንደታሰርኩ ማን እንዳሰረኝ ምን ፈልገው እንደሆነ እነማን እንደሆኑ ሁሉ ይሄንን በጥሩ ማረጋገጫ ባልልም ጥሩ ግንዛቤ ስላለ ወደፊት የሚወጣ ነገር ነውና አሁን ያንን ማለቱ ለኔም አይጠቅም ለአዳማጩም አይጠቅምም። ስለዚህ እነኚህ ለምን እንዳሰሩኝ እናንተም ኢትዮጵያ ማንኛውም ኢትዮጵያ የሚገምተው ነገር አለ። ያንን ግን ተደማምሮ እርግጠኛው ነገር ምንድነው ለዚህ ፋክቶቹ ምንድናቸው የሚለው ወደፊት بنነጋገርና ወደፊት ባሳውቅ ነው መፈልግም።
በጣም ጥሩ። እዚህ ከመጡ በኋላ የሰጡት ኢንተርቪው ነበርና ለስዊድን ጋዜጠኞች በመጀመሪያ ደረጃ ከስሬ የወጣሁት እንግዲህ የኔ ቃል በቃል ባይሆንም የኔ እንትን ነው። ከስሬ የወጣሁት የተፈታሁት በብዙ ሺህ የሚቆጠሩ ኢትዮጵያን ወገኖቼ ባደረጉት የደም ክፍያ ትግል ድካም ነው ብለዋል። እስቲ ይሄን ነገር ምን ማለት ሆነ ያስረዱን።
አዎ እንግዲህ የኢትዮጵያን የፖለቲካ ሁኔታ ከኔ የበለጠ እናንተ ታውቃላችሁ። እንዲህ አይነት ነገሮች በሚደረጉበት ጊዜ በአጠቃላይ ኢትዮጵያ ውስጥ ያለው የፍትህ ወይም የፖለቲካ ስርዓት የፈጠረውና የዛ ነጸብራቅ ነው። ኢትዮጵያ ውስጥ ያለው የፍትህ ስርዓት የጎበጠ ሳይሆን የተሰበረ ነው። አንድ ዛፍ ከተሰበረ እንደውም ዛሬ ጠዋት ጓደኞቼ ጋራ በዚህ ትሬካንተን በሚባለው ትንሽ ኤክሰርሳይዝ እናደርግ ሁለት የተሰበሩ ዛፎች አየሁኝ። አንዱ ተሰብሮ ያ የተሰበረው ግንዱ ትንሽ ቅርፊቱ ከግንዱ ጋር ተያይዞ ውሃ ውስጥ ወድቋል። ውሃ ውስጥ የወደቀው ዛፍ ስቲል ቅርንጫፎቹ ህይወት እንዳላቸው ያሳያል። ሌላው ግን ጫካ ውስጥ የወደቀው ተሰብሮ የወደቀው ጫፉ ነኝ ቅርንጫፎቹ ምናምኖቹ ደርቀዋል። አካባቢው ያሉት ከስሩ ከግንዱ ያቆጠቆጠዋሉ። የኢትዮጵያ የፍትህ ስርዓት የተሰበረ ነው። ይህ የተሰበረ የፍትህ ስርዓት ሊቃናም አይችልም የጎበጠ ስላልሆነ። ስለዚህ አዲስ ዛፍ ተተክሎ አዲስ ነገር እስካልመጣ ጊዜ ድረስ የሚሆን አይደለም። ይህ ደግሞ አሁን አይደለም የኢትዮጵያ የፍትህ ስርዓት የተሰበረው፣ ብዙ አመታት አልፈዋል። 26ም 27ም 25ም አመት ሊሆኑ ይችላሉ። እና ይህ የተሰበረ የፍትህ ስርዓት ሰውን በመታሰር ፍርድ ቤት ፕሮሰስ ብቻ አይደለም፣ በኢኮኖሚውም ብታዩት፣ በሶሻሉም፣ በካልቸርም፣ በስልጣንም፣ በሁሉም መንገድ ፍትህ የጎደለበት ነው። የኢትዮጵያ ህዝብ ሲታገል የኖረው አንድ ዳቦ ነውና በቀል የምበላው ሁለት ዳቦ ልብላ ብሎ አይደለም። እንደውም አንድ ዳቦ አንድ ቀን አልፎ አንድ ቀን ነውና በየቀኑ አንዳንድ ዳቦ ልብላ ብሎ አይደለም ሲታገል የኖረው። ያን ጥያቄ ሊያነሳ ይችላል። የኢትዮጵያ ህዝብ ከመስር መሰረቱ ፍትህ ተጓድሎብኛል፣ ይህን ፍትህ አስተካክሉልኝ እያለ በየጊዜው ምናልባት መጠኑ ሊለያይ ይችላል እንጂ እየተጋፈጠ ደረቱን ለጥይት እየሰጠ አካሉ እየጎደለ እስር ቤት እየገባ እየተሰደደ ቻል ያለውም ጫጋ ገብቶ ጠመንጃ እየመዘዘ ይሄን ሁሉ ሲታገል ቀይቶ በመጨረሻ መቼም ስልጣንም ያላቸው ሰዎች ስላልቻሉት አንዳንድ እርምጃውን መውሰድ ስለነበረባቸው ይሄ እርምጃ ምንድን ነው ያመጣው? የኢትዮጵያ ህዝብ ይህን ሁሉ መስዋዕትነት ከከፈለ በኋላ የመንግስት ለውጥ ሳይሆን የመሪ ለውጥ ተደርጓል። ይህ የመሪ ለውጥ በሚደረግበት ጊዜ ስርዓቱ የፈጠራቸውን ይሄን ለመቀየር በአንዴም ባይቻል ቃል መግባት ተጀመረ። እነኚህን የገቡትን ዶክተር አብይ የሚናገሩትን ቃል አንዳንድ እርምጃዎች ካልወሰዱ ያ እርምጃዎች ደግሞ በተግባር የህዝቡን ጥያቄ የመመለስ ምልክት ካላሳዩ እጣ ፈንታቸው እንደ በፊቱ ስለሚሆን የእሳቸው መልካምነትም ሊሆን ይችላል። ነገር ግን የኢትዮጵያ ህዝብ የሚፈልገውን ጥያቄ ያውቁታል፣ መልሱ ምን እንደሆነም ይታወቃል። እነኚህን ደግሞ ወደ ተግባር የመቀየር አዝማሚያና ምልክቶች መስጠት ስላለባቸው አንዱ እነሱን ቃል በገቡት መሰረት እነሱ አይመኑት የፖለቲካ እስረኛ የለም አይበሉ እንጂ በብዛ ያው ያለው የፖለቲካ እስረኛ ነው። ደግሞ ይሄ በዚህ መጣላት አያስፈልግም። እስረኛ አለ ካለ እና ይፈቱ ከተባለ ግድ የለም። የፖለቲካ ይብሉት ሽብርተኛ አይበሉት ዋቴቨር፣ እሱ አይደለም። እነኚህ ሰዎች በግፍ በሐሰት የታሰሩ ሰዎችን እንፈታለን ባሉት መሰረት ያንን ደረጃ በደረጃ አደረጉት እና የኢትዮጵያ ህዝብ ቤተሰቦቼ በልጄ ግንባር ቀደምነት የስዊድን ህዝብ ብዙዎቹ በሚዲያም ለእኔ ያሰበ የጮኸ በተለይ ስዊድን ሀገር የስዊድን ህዝብም ሆነ በዚህም ኢትዮጵያ ውስጥ ማነው ስዊድን ሀገር የሚኖሩ ኢትዮጵያኖች በብዙ አይነት መንገድ እርዳታቸውን ጩኸታቸውን ምግብ ተሸክሞ እስከ መምጣት እቤታቸውን በጸሎትም ይሁን በሐሳብ ብዙ 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 አስተዋጽኦ አድርገዋል። ይሄንን መቼም እከፍላለሁ ማለት አልችልም። እንዲህ አይነት ውለታ ሊከፈል አይችልም። ከማመስገን ያምስጋራም ቢሆን እንጃ ምን ያህል ልብ ውስጥ እንደሚገባ አላውቅምና የዛ ዶክተር አብይ እንዳሉት የነኚህ ድምር ውጤት ነው። ዋናው ግን የመጨረሻውን ምን ነው ይስማር እንትኑ ላይ ተመጣ የሚባለው የኢትዮጵያ ህዝብ የከፈለው መስዋዕትነት ነው። ለኔ ብቻ ሳይሆን ለሌሎችም ለወደፊትም ለሚፈጠረው ነገር የዚህ የኢትዮጵያ ህዝብ ሊመለስ ሊተካ የማይችል መስዋዕትነት ውጤት ነው። እንጃ እንግዲህ ራሴን የገለጽኩ ይመስለኛል።
ይገባናል። በዚህ መክፈል አልችልም የኢትዮጵያን ህዝብና በአጠቃላይ ለኔ የተደረገውን ውለታ ላሉት በኢትዮጵያ ድምጽ ሬዲዮ እምነት ሊከፍሉ የሚችሉት በተማሩበት ሙያ በሰለጠኑበት ሙያ ህዝቦትን በቅንነትና በበጎ ምንድነው ማገልገል ሲችሉ ነው። እንግዲህ በተዘዋሪ መንገድ እንደገባኝ ይሄንን ለማገልገል ወደፊትም እንደሚመለሱ ነው የገባኝ ካልተሳሳትኩ።
አዎ ልክ ነው እንዳልኩ ነው። እኔ ከዚህ እንግዲህ 19 አመት ምናምን ይሆናል ፍቴ ነው ለኢትዮጵያ በማዞርበት ጊዜ ታው ድሮ እንደምታውቁት ፖለቲካ ትግል ውስጥ ምናምን ቆይቻለሁ። የመሰለኝን ጥሩ የመሰለኝን ትክክል የመሰለኝን አመልክቻ አበረከትኩ። ነገር ግን በሙያዬ እስቲ ደግሞ የኢትዮጵያን ህዝብ ላገልግል ብዬ ገብቼ ያው የተቻለኝን አድርጌያለሁኝ። ውቀትንም በማካፈል ሰውን በማስተማር በሽተኞችንም በመርዳት ያንን አድርጌያው ያ አላማዬ እንኳንስ አሁን እንደዚህ የተወሰነ የለውጥ ወደ ጥሩ ነገር የለውጥ ጭላንጭል በሚታይበት ጊዜ ቀርቶ በማይቀየር ባልተቀየረበትም ጊዜ እስር ቤትም ሆኜ የተቻለኝን ያ አላማ ያ ቪዥን የምንለውን ነገር በተግባር ለመግለጽ አስተዋጽኦ አድርጌያለሁ። ወደፊትም እንዳልኩት ነው ለኢትዮጵያ ህዝብ ልከፍለው የምችለው ነገር በፍጹም ሊኖር አይችልም። ግን ያለኝን እስከሰጠውና ይሄን እስካደረኩ ድረስ ለራሴም ሳትስፋክሽን አገኛለሁ ብዬ ስለማስብ ይሄ በዚህ መንገድ ወደፊት እንደምሰራ ምንም ጥርጥር የለው።
ዶክተር ፍቅሩ እንደደረሱን ዜናዎች ከሆነ እስር ቤትም ሆነው ጥያቄ ያቀርቡ ነበር። እየተመላለስኩ ላክም ይሉ ነበር። እስር ቤት እየመለሳችሁኝ ሄጀ በሽተኛ ላክም ይሉ ነበር። ምን ያህል እውነት ነው ይሄ?
ይሄ እዛ ከገባው ጊዜ ጀምሮ አለኔ ኢትዮጵያ ውስጥ ሐኪም የለም አይደለም። ነገር ግን እኔ ብቻ የምሰራቸው በተለይ የዚህ የልብን የሚያንቀሳቅስ ዲፊብሬተር የሚባል አለ አለኔ ያለን የሚሰራና የሚቆጣጠር ስላልነበረ ቢያንስ አዲስ በሽተኞችን ከማከም እነኚህ ቃል የገባሁላቸው በየሰባት አመቱ በየስምንት አመቱ የሚቀየር የልብ አንቀሳቃሽ ባትሪ አለ እና እነኚህ ሰዎች በየጊዜው ቼክ መደረግ አለበት። ከቆመ ይሄ እጣ ፋንታቸው መሞት ነው እና ቢያንስ ወደ 80-90 ይሆናሉ እና በሳምንት አንድ ቀንም ይሁን በ15 ቀንም ይሁን ባካችሁን እየወጣው ይሄንን ላክም እያረኩ ጥያቄ አቀርብ ነበረ። ብዙ ጊዜ ጥያቄ ውድቅ ነው የሚደረገው። በመጨረሻ በስንት ትግል በከፍተኛ ጥበቃ ተደርጎላቸው ለአንድ ቀን ሄደው ይሄን ሁሉ በሽተኛ አይተው ይምጡ የሚል አይነት የፌዝ ነገር እንትኑ ዳኞቹ ፈቀዱ። ያችንም ቢሆን ምንም አይደለም ብዬ ይዤ ሄድኩኝ። አንድ ሶስት በሽተኞች አየው። ከዛ ወዲያ ተከለከለ፣ አይፈቀድም ተባለ፣ ቀረ። በጣም የማዝነውና ልቤን የሰበረው ቤታቸው የሞቱት አይደለም። አንድ በሽተኛ መጥተው ሴት ናቸው፣ በመጠየቂያው በኩል ዶክተር ይኸው ልቤ አሁን በጣም እየደከመ ነው፣ 7 አመት አልፎታል እና እባክህ ልሞት ነው ምን ላድርግ አሉኝ። ምን ልላቸው ምን መልስ ልሰጣቸው ይችላልው ይሄን በመንግስት ለሐሳብ በስሩ ለሐሳብ በጣም ከባድ ነው እኔ ልወጣ ስላልቸው ሂዱና መሞት ነው ጣፋንታው ብዬ ለመናገር እንዴት ያስችላል እንዴት ሰው ይሄን ሊናገር ይችላልና ልቤ ከመሰበሩ የተነሳ ለሴትዮዋ ምንም መልስ ሳልሰጣቸው ነው ወደ ክፍሌ ተመልሼ ሄድኩት እርግጥ እኛ ሴትዮ ሁለት ሳምንት ነው ሶስት ሳምንት ቆይተው አረፉ እና ብዙ ሰዎች እንደዚህ ከዚህ የበለጠ ከባድ 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 ነገር የለም እና ያንን ነገር አልፈቀዱልኝም የምጠበቀው ወይንም ጥበቃው ምናምን እንጃ አንዳንድ ጊዜ ገርመኛል ሳማን ቢላደንም ቢያዝ እንደሱ አይተበቀም ብዬ ነው ማስበው እንደኔ ሳይው ማለት ነው እና ያ ነው በጣም ከባዱ ያ ጥያቄ ምንም መልስ አላገኘም አምስት አመት ሙሉ እንደሱ ነው የሆነውና በጣም አዝናለሁ
ዶክተር ፍቅሩ ምንድነው ምክንያቱ ሰዎችን ስላከሙ እርሶ ምን ጉዳት ያደርሳሉ ምን ማን ነው ይሄንን ፍርድ ቤቱ ነው ማን ነው እንዲህ አይነቱን ውሳኔ የሚወስንበት ምንድነው ሊያደርሱ የሚችሉት ጉዳት ሰዎች የታመሙ ሰዎችን ስላከሙና አይሆንም የሚባልበት ምክንያት ምንድነው በርሶ ግምት
ታመት እንደው ለምትሰሙኝም አንድ ነገር ለኔም ከባዱ ነገር ወደፊትም ብችል ማረግ የምፈልገው ይሄንን ነገር ያወቁ ይሄንን ነገር የሚከለክሉ ሰዎች ጭንቅላታቸው እንዴት እንደሚሰራ በሪሰርች በምን ባውቀው ትልቁ ምኞቴ ይሄ ነው እና ለምን እንዲህ ያረጋሉ የሚለውን ጥያቄ መልስ የለውም እነሱ ብቻ ናቸው ሊመልሱ የሚችሉት እና በጣም ከባድ ከባድ ነገር ይሄና እንዲህ ነው ማለት አይቻልም እርግጥ በህግ ያየው እንደሆነ አንድ ሰው በሚታሰርበት ጊዜ እንትኑ በግሬንሳድ ነው ማለት የሚከለከሉ ነገሮች አሉ ይገደባሉ ብዙ መብቶች ምናምን ግን ሄደህ ተጠብቀህ በመሳሪያ ታጅበህ ሰዎችን ሄዶ አክሞ ወይንም አነጋግሮ ወይንም ብሎ መምጣት ማንንም አይጎዳም ይጣቀማል እንጂ ግን ይሄን ለምን ያረጋሉ ለሚለው እነሱ ናቸው የሚመልሱት እንጂ ለኔም የማይገባኝ ነገር ነው
በቃጠሎው ጊዜ የእስር ቤቱ ቃጠሎ ጊዜ እርሶ እንደሰማ ነው ሆስፒታል ነበሩ ግን ባሽ ይሄንን የጀመሩት ወይንም ያስጀመሩት ወይንም የተነሰሱት ወይንም ያስተነሰሱት እርሶ ነው ሆስፒታል ሆነው እንዴት ይሄን ያደርጉቻሉ
አይ ይሄ እንግዲህ ምን መሰላችሁ ብዙ ጊዜ በፖለቲካ ጨዋታ ውስጥ ምክንያት ይፈልጋል እና እዛ ውስጥ በሽብር የተከሰሱ ሰዎች አሉ። ግንቦት ሰባት፣ ኦነግ፣ አልሸባብ ተብሎ የተከሰሱ አሉ። ከዛ ደግሞ የዱርዬ ቡድን ምናምን ይባላል። ስለዚህ አሁን እነሱ ፕራክቲካል የሆነውን ነገር እነሱ ሰሩ። ነገር ግን ከኋላ ሆኖ ማስተር ማይንድ በገንዘብ በዚህ ከግንቦት ሰባት ትእዛዝ እየተቀበለ ይሄን ያዘጋጀው እሱ ነው። 80 አውቶቡስ እዛ ፊት ለፊት ይጠብቃቸዋል። ስትወጡ በዛ አውቶቡስ ተሳፍረው እንዲሄዱ ወደ ኤርትራ የሚል እንዲህ አይነት ነገሮች አሉ። ምንድነው እንዲህ አይነት ነገር በሚጠነሰስበት ጊዜ ሁሉንም ቀዳዳዎች የሚደፍንና ለዛ ምንድነው ፌስ ለፊት ላይ የሚቆም ነገር ስለሚፈልግ እንደሱ ነው ያሉት። ግን አንድ ነገር ምንድነው መታወቅ ያለበት ኢትዮጵያ ባለፉት 30 ዓመት ወይ ከዛም በላይ ከዛም በታች ሊሆን ይችላል ውሸት ኖርም ሆኖ ነው አክሰፕታብል ኖርም ምን ማለት ነው መዋሸት እንደ ኖርማል ነገር እንደ ጸያፍ ሳይሆን እንደ ኖርማል ነገር ስለተፈጠረ በውሸት አስመስክሮ የውሸት ክስ ፈጥሮ የውሸት ፍርድ ሰጥቶ እንትም ማለት የተቀባይነት ያለው ከመንግስት ጀምሮ ተቀባይነት ያለው ነገር ስለሆነ ያንን ነገር ፍርድ ቤት ማነው ሆስፒታል ሆኖ ነው እሱ እንትን ያለው የሚለውን ነገር ማንንም አያምንም ግን ገንዘብ አለው ግንኙነት አለው ድሮም ፖለቲካ ስራ ሲሰራ ነው ይችላል ማዘጋጀት ለሱ በጣም ቀላል ነገር ነው ብሎ አስቦ ያንን ለማድረግ ይቀበሉ የሚችሉ ሰዎች ስላሉ ይሄን አስተሳሰብ ይሄን አድርገዋል እንጂ ብዙዎቹ እንኳን ሊመስል ቀርቶ ፍጹም ግንዛቤ ሊፈጠር የማይችሉ ምክንያቶቻቸው ይሰጡትና ይሄ እንዳልኩ ቀደም ብዙ ዲቴል ነገሮች አሉ ለሱ ወደፊት ነው መናያቸው
እንግዲህ ኢትዮጵያ ድምጽ ሬዲዮም በተስፋ ይጥብቃል እነዚህን ነገሮች ወደፊት እድሜ ይስጠንና ወደ ልጅ ወደ ዶክተር ኤሚ ከመሄደ በፊት አጫጭር ሁለት ጥያቄዎች አሉ አጣጭር አድርገው ይመልሱልኝ ባለፈው ኢንተርቪው ሲሰጡ ስለ ስዊድን ችላ ያለው ይመስላል የኔን ኬዝ እኔን የተከታተሉት በማን ነው የረዱኝ እንደገባኝ ከሆነ እንግዲህ በታመምኩ ጊዜ ብቻ ነው የሚል ነው መስለኝና አስቲንስቱ ግልጽ ያርጉልን ምን ማለት ወት ነው ችላ ያሉት ይመስላል የረዱኝ በጠና በታመምኩበት ጊዜ ነው የሚለውን በርሶ አንደበት ቢያስረዱኝ
አው እንግዲህ እንዳልኩት ይሄን ረጅም ፕሮሰስ መግለጽ አባሁን አይቻለም ነገር ግን መጀመሪያ ላይ የስዊድን መንግስት እኔ በኮራፕሽን ተያዘ ሲባል ይሄኛን የሚያገባን ነገር አይደለም የኮራፕሽን ጥያቄ ነው ስለዚህ በጠበቆቹ በኩል እዛው ይታገል እንጂ ያና አገባንም ብለው አስቀምጠው በአንድ በኩል እንትን ነው አንደርስታንድ ይደረጋል ለምን ስዊድንም ሆነ የዩሮፒያን ዩኒየን ሶስተኛ ዓለም ያሉ አገሮችን እንደ ኢትዮጵያ ኮራፕሽን በጣም ስለሚያስቸግር እሱን እንድትታገሉ የሚል እርዳታ ይሰጧቸው ያንን እርዳታ እየሰጡ የኔን ጉዳይ ገና በግልጽ በጥርጣሬ ነው እንጂ በግልጽ በማይታወቅበት ጊዜ አይ እሱ ንጹህ ነው እንዴት አረጋላችሁ ብሎ ለመናገር ለሱም ይከብዳቸዋል ይሄን አንደርስታንድ አረጋለሁ ነገር ግን እየቆየ ሲሄድ ነገሩ ግልጽ እየሆነ በሚሄድበት ጊዜ ሪሊ ተገቢውን ነገር አላረጉም ያልኩት ምንድነው እኔ ከመጀመሪያውም ጀምሮ አሁን እስከምፈታም ጊዜ ድረስ የስዊድን መንግስት እንዲያረግልኝ የፈለኩት ኢትዮጵያ ዓለም አቀፍ ስምምነቶችን የሂዩማን ራይት ኮንቬንሽንስ የሪጅናል የኢትዮጵያ ፕላስ የራሱ የኢትዮጵያ ህገ መንግስት ለአንድ ተጠርጥሮ ለታሰረ እስረኛ መደረግ ያለበትን ነገር ራሳችሁ ህጋችሁን አክብራችሁ አድርጉ ለምንድን ነው ማታደርጉት የሚለውን ጥያቄ እንዲያነሱና ያንን ሪሊ ክሊር በሆነ መንገድ እንዲጠይቁ ነው እንጂ ያልኩት እኔ ንጹህ ነኝና የነን ንጽህናዬን ተቀብላችሁ እኔን አምናችሁ አስፈቱኝ ምናምን አይደለም እና ይሄንን መጠየቅ ይችሉ ነበር ህገ መንግስታችሁን አክብሩ የተፋጠነና ፍትሃዊ ህግ ማነው ስርዓት ተከተሉ የራሳችሁ ህገ መንግስት የፈረማችሁት ዓለም አቀፍ ስምምነቶች እንደምስለሚሉ ያንን አክብሩ ብለው ነው መጠየቅ የነበረባቸው ያንን ሁሉ ጊዜ ሲጠይቅ የነበረው እንጂ እኔ ይህንን ንጽህና ቆማችሁ ተከራከሩ አላልኩም ማለትም አይቻልም ሁለተኛ ሁላችንም እንዲገባን የምፈልገው ነገር የስዊድን መንግስትም ቢሆን እንዲህ አይነት መንግስታት ባሉበት ቦታ ሊያረጉ የሚችሉትም ነገር በጣም የተወሰነ ነው እኛ እንደምናስበው አይደለም ለምሳሌ እርዳታ ቁሙ እንላለን እርዳታ ዛሬ ቢቆም የኢትዮጵያ ኮ ባለስልጣኖች በወርም ይሁን በየሶስት ወርም ሆነ ደም ግፊታቸውን ለመለካት ወደ ባንኩ ይሄዳሉ ያን አይቀርባቸውም እኮ 3 4 የመብላት 5 6 መኪና ማያዝ ያ ሁሉ አይቀርባቸውም ምናልባት ያ እርዳታ ቢቆም የሚጎዳው ማንን ነው ሪሊ ያ እርዳታን በማቆም የኢትዮጵያን መንግስት እጅ መጠምዘዝ ይቻላሉ ይብለን ማሰብ አለብን አንዳንዱ ለምንድነው አምባሳደሩን ማያስነሱት ለምንድነው የስዊድን ኤምባሲን ማይዘጉት ይላሉ ለነገራችሁ የስዊድን ኤምባሲ ተዘጋ ቢባል ዋናው ደስ ብሎት የሚቀበለው ያንን መሬት ለመግዛትና ለመሸጥ የተዘጋጀ ሰው ምክንያቱም አዲስ አበባ ውስጥ የመሬት ዋጋ በአለም ላይ በጣም ኤክስፔንሲቭ የሆነ ነው እና ይሄ ነገር የነሱም ሊያረጉት የሚችሉት ነገር የተወሰነ ነገር ነውና የሚሰማል ወይ ይሄን ብናደርግ ወነት ይሄን ያደርጋሉ የሚለውን ነገር ማሰብ ያስፈልጋልና ይሄን ነው የኔ ጥያቄ። አንድና አንድ ነች ጋቹን አክብሩ ተከተሉ ይሄን ስራት ይሄንን አድርጉ ነው ያንን ደግሞ ጠይቀው ሊሆን ይችላል። ግን እኔ አላይ እኔ አልሰማውም ሪዛልት እስከሌለ ጊዜ ድረስ የሚያረጉትንም ነገር ደግሞ አይነግሩኝም ለኔ እስካልነገሩኝ ጊዜ ድረስ እና ውጤት እስከሌለው ድረስ አላደረጋችሁም ብዬ ነው ሁልጊዜ መጠይቃቸውና ይሄ ነው እንጂ ሌላ
እንግዲህ እነሱ የሚሰሩት የተለመደው ይሄ ምንድነው የውስጥ ዲፕሎማሲ ነው እንደገባ እርዳታውን በተመለከተ እኛም እንደምናቀው ኢትዮጵያ ድምጽ ሬዲዮም እንደሚያቀው አጠቃላይ እርዳታ ይቁም ሳይሆን እርዳታው ለህዝብ በሚደርስ መንገድ ይሁን ለመንግስት ለመከላከያ ጦሩ ለጦር ኃይሉ ናሙን የበጀት መደጎሚያ ይሁን የሚል ነው። በዛ ላይ አሁን ውይይታን ከፍተን ይሄ ነው እንደሚገባል። ለማንኛውም ዶክተር ፍቅሩ የመጨረሻ አጭር ጥያቄ ጠይቅና ወደ ልጁ አሁንም ወደ ዶክተር ኤሚ ሄዳለሁ። የእርሶ ስፔሻላይዝ ያደረጉት በልብ ቀዶ ጥገና ወዘተ ነውና ይሄ ኢትዮጵያ ውስጥ ብዙ ያለ አይመስለንም። የእርሶ ሙያ በጣም ተፈላጊ ነው። እስቲ ግን እንደው ባጭሩ ይሄ የእርሶ ሙያ አሁን ለሰፊው የኢትዮጵያ ህዝብ ይደርሳል ወይ? አፎርደብል ነው ወይ? እንዴት ነው በሚሰሩት ስራ ላይ ኢትዮጵያዊው ሊደርስ ይችላል ያንን ነው ወይስ ያላቸው ብቻ ናቸው ያንን ሊያገኙ የሚችሉት?
አዎ እንግዲህ ብዙ ጊዜ የሚነሳ ጥያቄ ነው። የኔ አቋም እንደነው ይኑረውም አይኑረውም የበኔ ሙያ አንድ ሰው ያንን እርዳታ ፈልጎ ከመጣ እና መስጠት ከቻልኩና ከስቃዩ ካዳንኩት ህይወቱንም ለጊዜውም ካስረዘምኩት የኔ ዋናው ፎከስ ማድረገው በዛ ላይ ነው። ነገር ግን ይሄንን በነገራችን ላይ ይሄ ካርዲዮቫስኩላር ዲዚዝ ወይንም ይሄ ልብና ልብ ነክ የሆኑ በሽታዎች ኢትዮጵያን በተለይ ይሰርቶ ሊጠቅም የሚችለው ከ40 እስከ 60 አመት ያለውን የሚገድል በሽታ ነው። ይሄ ደግሞ በኤችአይቪ እና በማላሪያ ተደምሮ ከሚሞተው በላይ ነው በዚህ የሚሞተው። የሀብታም በሽታ ብቻ አይደለም። ብዙ 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 ኢትዮጵያኖች በዚህ ህይወታቸውም ያልፋል የሚሰቃዩም አሉ። ይሄ በሌለበት ጊዜ አቅም ኖሮትም ከፍሎ ለመታከም የሚችለውን ሰው ለሱም ራሱ ይሄንን ማድረግ እንደ ኢትዮጵያዊ እንደ ሰው የኔ የሙያዬ ግዴታ ነው። አንፎርቹኔትሊ ይሄንን በነፃ ወይም ሊደረግ አይችልም። ሰዎች ደሞስ ማግኔት አለባቸው ቃው ተገስቶ ነው ምን እኔ ሄጄ እዚህ በነገራችን ላይ 500 የኢትዮጵያ ብር ነው በቀን የኔ የመኖሪያ ደሞስ ኢትዮጵያ ውስጥ ሰራ እንግዲህ እዚህ ስንት እንደማገኝ እናንተ ታውቃላችሁ። ስለዚህ ለምን ይሄ አፎርደብል ነው ባይሆንስ ባንሰጥስ ወደ ውጭ እኮ ይሄዳል ወይም ይሞታል። ገንዘብ ያለው መውጣት ስለማይችል ይሞታል። እና ይሄንን አፎርድ ሊያረግ የሚችለውን መርዳት ትልቅ ነገር ነው። ይሄ ተጣሞ መታየት የለበትም። በእውነት ለመናገር ብንችል ሁሉንም የሌለውን ሁሉ ብንረዳ ጥሩ ነው። ያ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። በተለይ አሁን በኔ ሙያ ብዙ መንግስት ሆስፒታሎች ውስጥ እየተከፈቱ ነው እየተማሩ እንደም ሌላ ቦታ እየመጡ ነውና ይሄ የሀገሪቷ ትልቅ የህመም የህክምና ችግር ስለሆነ መንግስትም ኢንስቲትዩሽንስም የውጪ እርዳታ የሚሰጡም በዚህ ላይ አፊታቸውን ያዞሩ ይሄ ነገር እንዲስፋፋ ህክምና እንዲደርስ ነው እንጂ ድሮ እኔም እንደማስበው እናንተም አሁን እንደምታስቡት የሀብታም በሽታና በቃ ለግዠሪስ የሆነ ነገር አይደለም። በጣም ኮመን የሚያሳዝናችሁ ከ7000 በላይ ወጣቶች ከ10 አመት እስከ 30 አመት የሚደርስ ወጣቶች አንዱ የልብ ቧንቧቸው ቫልቭ የምንለው ተዘግቶ ተመዝግበው ጥቁር አንበሳ ብቻ አሉ። ያንን በቀላሉ በትንሽ ገንዘብ በቀላሉ እኛ አሁን ያንን አገልግሎት እንሰጣለን። ያንን ማስፋፋት እነኚህ ደሃ ልጆች በዛች ባጭር እንትን ውስጥ በርካሽ በሆነ መንገድ ሊታገዱ ሊታደጉ ስለሚችሉ በእውነቱ እንትኑ በጣም በጣም ማላሪያ ኤችአይቪ ወይንም ነኝ ቤዚክ የሚባሉ ኮሙኒኬብል ዲዚዝ ተላላፊ በሽታዎች ለነሱ ከነሱ የበለጠን ኢትዮጵያ የሚያጠቃውና እኔ አስፈልጊ ነው እዚህ ላይ ሪሊ
በጣም አመሰግናለሁ ዶክተር ማሩ ፍቅሩ 10 ደቂቃ አለችኝና አሁን ወደ ልጆ ልምሳ ልሂድ ከዛ በፊት ግን እስቲ አንድ ኮሜንት እስቱን ስለ ልጆ ምን ይስማውታል እንዲህ አይነት መንፈሰ ጠንካራ ልጅ ስላልሎት ባጭር
እኔ ሰላማዊትን አሁን እንደ ልጅ ብያል እናገርም ነገር ግን እንደማንኛውም እንዳንድ ኢትዮጵያዊ ብናገር በእውነቱ ሰላማዊት አቅሟ እውቀቷ የሁሉ ስቃይ የሁሉ በደል እየደረሰባት ይሄን ሁሉ በማረጓ እኔ እውነት ለመናገር ብዙ የረዱኝ ብዙ የደገፉኝ ሰዎች አሉ። የሷ ጩኸት አስፈታኝም ባልል የእስር ቤት ኑሮዬን ግን ሰርቫይቭ ላደረገ ይቻልኩት
በዶክተር ኤሚ እርዳታ ነው የሚሉት።
አዎ እና በእውነቱ እኔ በጣም ብዙ ኢትዮጵያኖች አሉ ማንንም ሰው ለአባቱ የሚያረጋው ነገር አርጋለች ግን ከዛ በበለጠ ለኔ ግን ሌሎችም ሰዎች አርጋዋል ግን የሷን በእውነቱ ሚዛን ላይ ማወጣው ነገር አይደለም በጣም
ባልሳሳት አጠገቧለች መሰለኝ።
አዎ አዎ አለች።
ሰላም ተናስተልኝ እንደምን አለሽ?
እግዚአብሔር ይመስገን እንደለ
ይመስገነው። ያንቺን ነገር ሳስብ ሁሉ ግዜ የሚታየኝ በአባቲሽን ስታቅፊ ወታደሮቹ መተው ሊያስለቅቁ ሲታገሉ የምታደርጊው አባቲሽን ላለመልቀቅ የምታደርጊው መፍጨርጨር ነው። ከየት አመጣሽ እንዲህ አይነቱን መንፈሰ ጠንካራነት? ይቅርታ አንቺ በማለቴ አትሊስት ደግሜ ከኔ ታንሻለሽ ብዬ ነው ሌላ ቢቀር።
አይ ማለት ጥሩ ጥያቄ ነው። መጀመሪያ እኔ ያው ስዊድን ተወልጄ ነው ያደኩትና ኢትዮጵያ በአባቴ ብዝና እዛ ያሉኝ ቤተሰብ ምክንያት ነው ብዙ የሚሄደውና በደስታ ብቻ ነው ማውቀው። አዲስ አበባንም ኢትዮጵያንም ስዞር ሁሉ ነገር በደስታ ነው መጥፎው ነገሩ አይታየኝም ነበር።
ኦኬ።
ከዛ በኋላ ያው አባቴ ሲታሰር እና እስር ቤት መመላለስ በተለይ መጀመሪያ ላይ ማከላዊ የነበረ ጊዜ በጣም ከባድ ፈተና ነበር። እዛ በጥበቃ ሳይሆን በፌደራል ነው የሚጠብቋቸው። መገናኛውም በጣም ጠባብ ጊዜም ነው ጠባብ መንገድ ነው እና ስቃይ አንተ እዛ ገብተህ በደስታ ቤተሰብ እንድታይ አይደለም የሚፈልጉት። ወይ ተጎድተው ወይ ስቃይ ላይ እንዳሉ ወይ በቃ ተንገላተህ እንድትወጣ ነበር የሚፈልጉት እና መሳሪያም ከዛ በፊት እኔ እውነት አላየሁም ነበር። እና ሁሉም በጣም ታጥቀው ነው የሚቆሙት የሚጠብቁ ወደፊት ሁሉ ያዞራሉ። ያንተ መልክ ወይ አካሄድ ካልተመቻቸው ይሰድቡሃል። አብዛኛው ያው ሁሉም ነገር መናገር ይቻላል በትግርኛ ነው የሚያወሩት እንዳይገባ። በጣም ዘረኝነት ማለት እኔ ኢትዮጵያ ስዊድን ሀገር ኢትዮጵያ ሲባል አበሻ ኢትዮጵያ ኤርትራ ብዬ ነበር ማስበው እዛ ስገባ አለበሳደን ምንድነሽ ኦሮሞ ነሽ አማራ ነሽ እንደዛ አይነት ነገር ከዚህ በፊት እኔ አላውቅም ነበርና ትግርኛ ካልሰማ ወይ በነሱ አካሄድ ካልሄድ ወይ አንገትን ደፍተህ እነሱ ፊት ካልሆንክ በጣም እንትን ይለዋል ይንቁሃል ይሰድዋል። ያ ነገር ደግሞ እኔ አለመድኩም እዚህ ያገር አድርጌ ለራስ መቆም ነው የለመድኩት። አባቴን እንደዛ ሲያረጉት ሳየው በቃ ከመጀመሪያውም እንደ አቋም ያስኩኝ እና አንዱን መጀመሪያ ቲክስ መጀመሪያ ሳምንት ሁለተኛ ሳምንት አንዱን ፌደራል ዝም ብለህ ነው ይሄንን ካላሽኒኮቭ ያስኩ አይደል መቼም ጥይት ያለው ምናምን ብዬ ደፈርኩኝና ወደፊት ወድኩኝና ቻርጅ አርጎ ወደ ጭንቅላቴ እንትን አደረገው ላሳይሽ እንደሚሰራ ብሎ እና ከዛ ኢቨን ፈቶ ጥይቱን ሁሉ ሊወረውርብኝ ምናምን እና ገባኝ እነዚህ ሰዎች ከመጀመሪያውም ወደ ኋላ ለምንም እንደማይሉና አባቴን አንድ ነገር ሲሆን ወይ ሲያመው እንዳውቅ አይፈልግም እንደማይነግረኝ አውቃለሁ። እኔም ደግሞ በቃ እኔ የሆነ ነገር ሲሆን እንዲያውቅ አልፈልግም። ስለዚህ ሁሌ የሆነ በቃ ሳየው ሳገኘው አያስችለኝም ማጠፍ ከቻልኩኝ ወይ መንካት ከቻልኩኝ እሱን ነበር ማረገው። ቂሊንጦም ወደ ቂሊንጦ ሲሄድ አይፈቀድም ነበር ይሄ ምግብ ማስገቢያው ቦታ ማቀፍና መሳም I think better in ya zone lay zone hulet yenebernubet nene intentarachi yejemerku achitim achitim yalna min tamatallachu manam yema beka yow yohon bifaracho musti mecherasha lay aygelunyem biye asmallo wey ndo gashim ya abate tilik sona ay ndo binageru tnay debedutum biye ndo defarku defarku mecherasha lay beka ndo taste metaregon neger allo ara
ya
እና ያው በቃ ስካልገደሉን ድረስ ያፈልጉትን ያርጉ በሚል ኃይል ነው አይ ቲንክ እንትን ያርጉ
ኤሚ አንቺም ስከማቀው ሐኪም ነሽ ዶክተር ነሽ ይሄ ህክምና ስራ ደግሞ ብዙ ጊዜና ሰዓት የሚፈጅ ነው ከአባትሽን ከያባትሽ ሁኔታ ከመከታተል ጋር ስራሽን እንዴት አየሽ
I think yo abatem natem hakim nacho kadrom yo nadu bezinzat tilik neger no bilo yasemaruñ nacho na ihe neger sifetter central no abatem take care marek ndom serao natem abatem beqay yiqenqachual bandu bekul ziga gize shi tefal በሌላው በኩል ደግሞ ትምርችን ወይ ህክምናሽን እንድትቀጥይ ፈልጋለን ያበረታቱኛልና ወደ ስራ በመሄድበት ጊዜ በቀነሱን ደስ እንደሚላቸው ስለሚሰማኝ እኔም በቃ የቻልኩትን ያህል እየሰራው ነው ግን አለቆቼም ሁኔታውን ስለሚያውቁ በጣም ይረዱኝ ነበር
ኦኬ
ያው በሁለት ወርም ሁሌ በቃ ዝግጁ ነኝ ኢትዮጵያ ለመሄድ ያውቃሉ ስራ ትቼ ማከለ ላይ ሁሉ ወደ አርላንዳ ትኬት ሳይኖርኝ የሄድኩበት ቀኖች አሉና
ኦኬ
ብዙ
ስቃይ ነበረው ነው የምትይኝ ኤሚ እስከማቀው ድረስ አንቺ በብዛት እንግዲህ እዚሁ መሰለኝ ተወለድሽው እዚሁ ነው ያደግሽውና ስለ ኢትዮጵያ መጣቂው እንግዲህ ቀደም ስትናገሪ እንደሰማሁት ደግ ደጉን ብቻ ነው አሁን ግን በቦታው ሄደሽ አባትሽ ከታሰረ በኋላ በቦታው ሄደሽ ያሉትን ችግሮች ተረዳይ ዘረኝነቱን ወዘተ ወዘተ ያለውን ችግር ግን አገርሽን እንዴት ነው አሁንም እንዳትወጂ ያደረገሽ ነገር አለ ይሄ አሁን የተፈጠሩት ነገሮች ነው አገርሽን መውደድ ኢትዮጵያዊነትሽ በደም ስር ያለ ነው እንዴት ነው የሚባለው ይሄ እንድትለወጭ አድርጎታል
ያው ኢትዮጵያዊነቴን መቼም ማጥፋት ማልችለው ነገር የለም ነገር ግን ይሄን አምስት አመት ብዙ ነገር ነው ያየሁት ብዙ ነገር ነው የተማርኩት እና መርሳትም ማልችልም ኦፍ ኮርስ የተወሰነ ግለሰቦች እና የተወሰነ ሲስተም በጣም መጣላው እና ዞርብዬ ማየትም እንትን ማለትም አልፈልገው ነገሮች አሉ ግን ለካባቴ እንዳለው ህክምናው እሱም የሰራውን ይሄን አመቶች ሳይ ምን ያህል ህዝብ እንደሚረዳ እና ቅድምም ያነሳው ነገር አፎርዳብል የሚለው እውነት ነው አንዳንድ ነገሮች እኛ ሆስፒታል ከፍ ያለ ዋጋ ነው አብዛኛው ግን እንደው አንድ ቀን ይደራስ በተገበኛ ደስ ይለኛል ገብተምታየው ካርድ አውጥተ ከ300 ብር እስከ 500 ብር ብዙ ነገር ማከም ትችላለህ ብዙ ነገር ፕሪቨንት ማድረግ ትችላለህ ከክፍለ ሀገር መጥቶ ድረስ ነው የሚታከሙት እዛ እና ብዙ ህዝብ የሚረዳበት ቦታ ነው እና ይሄንን እንደው ከንቱ ቢሆን አሁን 5 አመት ታስሮ ሆስፒታሉ ወደ መጨረሻ አላማው ባይደርስ እነሱ ዳሸነፉ ነገር ነው የሚሰማኝና እሱን በፍጹም አልፈልግም እና ኢትዮጵያ እኔ እውነቱን ለመናገር እኛ በደና ነው ያለፍነው ማለት ስቃ ያለ ግን በደና ነው ያለፍነው አብረው ከአባቴ ጋር የታሰሩት የነሱ ዘመዶች ያየሁት ነገሮች መቼም ካይምሮዬ አይወጣም በህልሜ በቅዠት ራሱ ማየው ነገሮች አሉና እነዛ ሁሉ ሰላም ካላገኙ ፌር አይደለም እነቱን ለማናገር
ኦኬ ዶክተር ኤሚ በጣም አመሰግናለሁ በጣም ከገረመኝ ነገር አንዱ እስከ ግማይ ሰዓት ፕሮግራሙ እስከሚጀምር እስከ ግማይ ሰዓት ድረስ አማርኛ በአጠቃላይ የምትናገሪ አይመስለኝም ነበር ግን አሁን ተሰማሽ ቲፒካሊ የአዲስ አበባ አራዳ ነገር ነው የምትመስለው አነጋገርሽ ሁሉና በጣም ገርሞኛል
አነገር ግርም ማለት መፈልገው እኔም በጣም ማመስገን ፈልጋለሁ በተለይ በተለይ እናቴን እህቴን እዚህ ሁሌም አጎቶቼ ያረዱልና እዚም ያሉት ኢትዮጵያዎች እዚ ስዊድን ያሉት በጣም ነው ማመሰግን መፈልገው በጣም ሰፖርት ነው ኔ ብቻዬን አይደለም የሰራሁት የውነት በተለይ አላውቅ ማላኪልስታን ካለሽ ከሰማሽን የጻፍሹ በሙሉ ግጥሞች ልባችን ውስጥ ነው የገቡት ፋይናሊ ለአባቴ ማለት አንብቤዋለሁና በጣም በጣም ደስ ብሎናል ለሁላችሁም ለታገላችሁት ለኛ
እኛም እናመሰግናለን በዛሬው ዕለት ከኛ ጋር ተገኝታችሁ እቺን አጥር ያለች መግለጫ ስለሰጣችሁን ደስ በጣም እናመሰግናን ባልማጭስም ወደፊት ተስፋ ይኖረናል ዶክተር ፍቅሩም እንዳሉት ሰፋ ያለ መግለጫ ነገሮች ሲስተካከሉ እንደሚሰጡን ስላለው ሁኔታ ስለወደፊቱም ለማንኛውም እጅግ በጣም እናመሰግናለን መልካም ምድል እንመኝላችኋለን በጣም ብዙ ሰው ነው የሚደውለው ግን የራሴንም ጥያቄ እንትን ማለት ስላልቻልኩ የደወላችሁ በሙሉ ከይቅርታ ጋራ ልናስተላልፍላችሁ አልቻልንም እጅግ በጣም እናዝናለን ዶክተር ፍቅሩ ሩ ዶክተር ኤሚ እጅግ በጣም እናመሰግናለን ብዙ አድማጮች እየደወሉ አስተያየታቸውን ሊሰጡም የፈለጓሉ እንኳን ደህና በሰላም መጡ ለማለትም የፈለጓሉ ማስተናገድ አልቻልንም ይቅርታን ጠይቃለን ጤና ይስጥልኝ ሁለታችሁንም
በጣም እናመሰግናለን ለሁሉም ምስጋናችን አቀርብልን እናንተም በዚህ ድል ስለሰጣችሁ እናመሰግናለን
ችን እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ በሰላም በጤና ያገናኘን እንላለን እኔ አህመድ ዘውዱ እና መብራቱ ጤና ይስጥልን